ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ባንድ አገር ወደ ሰላምና ወደ እድገት ለመሸጋገር የዲሞክራቲክ መብቶች መከበር ወሳኝ አስተዋጽኦ አለው። ማንኛውም ሰው ዘር፣ ሃይማኖት፣ ቋንቋ ወይም ጾታ ሳይወስነው የተባበሩት መንግስታት ያጸደቃቸውን የሰው ልጆች መብት መከበር መገለጫ የሆኑት የህይወት፣ የነጻነት፣ ሐሳብን በነጻ የመግለጽ፣ ሀብትና ንብረት የማፍራት ወዘተ የመሳሰሉት መብቶች መከበር ከላይ ለተቀሰነው ሰላምና እድገት መምጣት አስፈላጊ ናቸው። አንድ ሰው በሚኖርበት ህብረተሰብ ውስጥ መብቱ በህግ ተከብሮለት እንደ ፍላጎቱና እንደ ችሎታው ሰርቶ በፈለገው አካባቢ ሀብት አፍርቶ በሰላም መኖር መቻሉ ለዚያ ህብረተሰብ እድገት ወሳኝ ነው። ህብረተሰብም መርጦ እንዲያስተዳድረው በሚሾመው መንግስት በተወካዮቹ አማካኝነት ከሚሰጠው መመሪያ አንዱና ዋንኛው በጥቂቱ ከላይ የተቀሰናቸው የሰው ልጆች መብት ህጋዊ በሆነ መንገድ እንዲያስጠብቅና እንዲጠብቅለት ማስደረግ ነው። እነዚህን ከላይ በጥቂቱ የተቀሰናቸው የሰው ልጆች መብቶች የሚጥስ ማንኛውም ግለሰብም ይሁን የተደራጀ ኃይል ለመጣስ እንዳይሞክር መንግስት ህግ ለማስከበር በሚመሰረታቸው ተቋማት አማካኝነት ህግ ባለማክበር ከላይ የተቆሰቱን የሰው ልጆችና የዜጎች መብት ጥሰው ወንጀል የሚፈጽሙትን ግለሰቦችም ይሁን በማንኛውም መንገድ የተደራጁ ኃይሎች መንግስት በቁጥጥር ስር በመዋል ህግ ፊት ያቀርባል። ባንድ አገር የዲሞክራሲን መርሆ መከተልና አለመከተል ዋናው መፈተኛ የሚሆነው በዚያች ሀገር ውስጥ መንግስትም ሆነ ሌሎች የተደራጁ ኃይሎች ወይም ግለሰቦች ሙሉ በሙሉ ህግ አክብረው ለህግ ተገዥ ሆነው መኖራቸው ብቻ ሳይሆን ህግን ጥሶ ወንጀል የሚሰራን ሰው ወይም የተደራጀ ኃይል ወይም ራሱንም መንግስትንም ቢሆን በህግ ፊት አቅርቦ ተጠያቂ ማድረግ የሚቻልበት ስርዓት ሲፈጠር ነው። በሌላ አነጋገር የዲሞክራሲ መብቶች በአንድ ሀገር ውስጥ በመሪዎቹ ጧትና ማታ በአፍ መነገርና አልፎ ተርፎ በጽሑፍ በህግ መልክ መቀመጣቸው ለዲሞክራሲ መስፈን አንድ እርምጃ ወደፊት ቢሆንም ቅሉ ለዲሞክራሲ መስፈንና መረጋጋት ግን ተጠያቂነት ፈረንጆቹ አካውንታቢሊቲ እንደሚሉት ከለለ የዲሞክራሲ መስፈን ላማለኝ በሰማይ ወተቷን የማላይ ነው የሚሆነው። ማንም ይሁን ማንም ለሚሰራው ስራ በህግ ፊት ተጠያቂ መሆን ካልተገደደና ከህዝብ የተረከበውን ስልጣን ያላግባብ ተጠቅሞ የህዝብ ሀብት ዘርፎ ስልጣኑን ተጠቅሞ ለሱ የማይስማሙትን ሐሳቦች የሚያንጸባርቁ ዜጎችን ያለምንም ፍርድ ቤት ትዕዛዝ አፍሶ አሳስሮ ገድሎ አስገድሎ የማይጠየቅና ለፍርድ የማይቀርብ ከሆነ እልፍ አእላፍ የዲሞክራሲ መገለጫ የሆኑ ቃላቶች በመሪዎች አፍ ቢነገሩና በህገ መንግስቱም ቢሰፍሩ ዋጋ ቢስ ነው። አንዳንድ የስነ መንግስት ተመራማሪዎች ያለ ተጠያቂነት ዲሞክራሲ ሊኖር አይችልም ይላሉ። አልፎ ተርፎ ተጠያቂነት የዲሞክራሲ አልፋና ኦሜጋ ነው ይላሉ። ባንድ ሀገር ውስጥ ዲሞክራሲ ሰፍኗል ማለት ግለሰቦችም ሆኑ የተደራጁ ኃይሎች ወይም ራሱ መንግስት ህግ ጥሶ ወንጀል አይሰራም ማለት አይደለም። ወንጀል የሰራው በሙሉ መንግስትም ጭምር ህግ ፊት ቀርቦ ተጠያቂ መሆኑ ነው ሲስተሙን ዲሞክራቲክ የሚያደርገው። ማንም ከህግ በላይ አለመሆኑ ነው። እኛም አድገዋል የዲሞክራሲ መብት ሰፍኖባቸዋል የሚባሉ ሀገሮች ውስጥ የምንኖር በሙሉ እምንታዘበውና በየቀኑ እምናየው ይሄንኑ ነው። ማንም ባለስልጣን ተነስቶ የፈለገውን በደል ሊሰራ አይችልም። ከሰራ ደግሞ አንድ ተራ ግለሰብ ጭምር ከሶት ህግ ፊት በማቅረብ ተጠያቂ ሊያስደርገው ይችላል። ህግ የበላይ ስለሆነና ተጠያቂነት ስላለ ማንንም sultaan አለኝ ብሎ ከህግ ውጭ ወንጀል ላለመስራት ይጠነቀቃል። ተሳስቶ እንኳን ወንጀል ከሰራ ህግ ፊት ይቀርባል። ስለዚህም ወንጀል ላለመስራት መጠንቀቁ የማይቀር ነው። ኢትዮጵያችን ከቅርብ ጊዜ ወዲህ የጀመረችው ስር ነቀል የሆነ የሰላም ያንድነትና የዲሞክራሲ ጉዞ ኢትዮጵያውያን በሙሉ ቢያንስ 95% በላይ የሚሆነውን ማለት እንችላለን 5% የሚሆኑትን የቀንድቦች ብንተዋቸው እንኳን 95% በላይ የሚሆነውን ኢትዮጵያዊ አስደስቶ አንገቱን ቀና ደረቱን ነፋ አድርጎ እንዲሄድና እኔስ ለውድ ሀገሬና ለህዝቤ ምን ላድርግ ምን ላበርክት እያለ እንዲያስብ አድርጎት ነበር። ኢትዮጵያ ሱስናትና ኢትዮጵያ ከሀያ ቆዳ የተሰራች አይደለችም ጅቦች ስለጮሁ አትበታተንም በስጋና በደም ውህደት የተሰራች እንጂ የሚለው የለማ መገርሳና ኢትዮጵያና ህዝቦቿን ፈጣሪ አብዝቶ ይባርክ በኔ አስተዳደር አሳዳጅና ተሳዳጅ አሳሪና ታሳሪ አይኖርም የሚለው የዶክተር አብይ አህመድ ጣፋት ቃላትና ንግግሮች የኢትዮጵያ ህዝብ አሁንስ ፈጣሪያችን በቃ ሊለን ነው ስቃያችንን እና ለቅሷችንን አይቶና ሰምቶ በቃችሁ ሊለን ነው። ምስጋና ለፈጣሪያችን ይድረሰው አብይንም ለማንም ገዱንም መኮንንም ፈጣሪ ይጠብቅልን ማለት ጀምሮ ነበር። ሆኖም ከቅርብ ጊዜ ወዲህ አንዳንድ የምናያቸው ሁኔታዎችና ድርጊቶች ነገሮችን ረጋ ብለን እንድንመለከትና እነዚህ ፈጣሪ ስቃያችንን አይቶ እኛን ከችግራችን ሊያወጡን ይላከልን ነው ያልናቸውን መሪዎቻችንን የገጠማቸውን ችግር ለመረዳትና የሚቻልም ከሆነ በአቅማችን ማድረግ የሚቻለውን ለማድረግና የገጠማቸውን ችግር ካለ በአቅማችን ለመርዳትና ለመተባበር ከችግሩ እንዲወጡ ውይይትና መነጋገር ያስፈልጋል እንላለን። ውይይትና መነጋገር መወያየት ሳናደርግ ዝም ብለን እያየን እንዳላየ ብናልፍ የዛሬ ዝምታችን ነገ እንደ ክህደት የሚቆጠርበት ጊዜ ይመጣልና እነዚህ ባጭር ጊዜ ውስጥ እንደንቁ እንድንሳሳላቸው ያስገደዱን መሪዎች ከአቅማቸው በላይ የሆነ እክል ካደረሰባቸው በስተቀር ህዝብ እልል ብሎ በተሰለፈላቸው ከነሱ ይልቅ እኛ እንቅደም ለሞት ያላቸውን ህዝብ በገፍ ሲታሰር ሲገደልና በሚሊዮን ውስጥ በሚሊዮን ቁጥር በገዛ ሀገሩ ስደተኛ ሲሆን ዝም ይላሉ ብለን አናምንም። እነዚያን ኢትዮጵያዊው ሁሉ ልብ ውስጥ የገቡ ጣፋጭ ንግግሮች የተናገረው አንደበታቸው ያንን ረስቶ በተቃራኒው ይሰራል ማለት የማይታሰብ ዘበት ነውና የሀገሬ ሰው ሲተርት የተናገሩት ከመጣፋ የወለዱት ይጥፋ እንደሚለው ሁሉ እነዚህ ባጭር ጊዜ ውስጥ ያፈቀርናቸው መሪዎቻችን ካንደበታቸው የወጣውን አጥፈው ሌላ ሆነው እንደማይገኙ ምንም ጥርጥር የለንም። ይልቅስ የሚያሰጋን በእነሱ ጀርባ በመታከክ የግል ቂማቸውንና ጥላቻቸውን ስግብግብነታቸውና ዘረኝነታቸውን በስራ ላይ ለመዋል የሚመኙ ግለሰቦችና ኃይሎች ሊኖሩ ይችላሉና የነዚህን እርኩስ የዲያብሎስ ቁራጮች ሴራና ተንኮል ተረድቶ ማክሸፍ አስፈላጊ ነው እንላለን። በሌላ በኩል ደግሞ ይህ የዲሞክራሲና የአንድነት ጉዞ ከቀጠለ ጥቅማቸው እንደሚቀር የተረዱ የቀንጅቦችም የነዚህ መሪዎቻችንን አላማና ትግል እንዳይሳካ የሚያደርጉት ደባና ተንኮል ሊኖር እንደሚችል መረዳትም ግድ ይላል። ይህንን እና የመሳሰሉትን ችግሮች ለመረዳትና ችግሮች ከቁጥጥር ውጭ ሆነው የተጀመረውን ያንድነትና የዲሞክራሲ ሂደት አደጋ ላይ ከመጣላቸው በፊት ኢትዮጵያውያኖች በዳስፖራው ያሉትም ጭምር ሰብሰብ ብሎ በመገናኘትና በመወያየት ሰሞኑን የተነሱት ችግሮች መንስኤያቸው ምን እንደሆነ መፍትሄውስ ምን መሆን እንዳለበትና በዳያስፖራው በኩል ምን ማድረግ እንደሚቻል መወያየት አስፈላጊ ነው እንላለን። ለዚህም በማሰብ በዛሬው ዕለት በጎተንበርግ ዩኒቨርሲቲ የኤጁኬሽን መምህር ከሆኑት ዶክተር ግርማ ብርሃኑ ጋር ውይይት ከማድረጋችንም በተጨማሪ የኢትዮጵያ ጠቅላይ ሚኒስትር የዶክተር አብይ አህመድን የኦክቶበር 31 ፍራንክፈርት በመገኘት ከኢትዮጵያውያን ጋር የሚያደርጉትን ውይይትና ሌሎችንም ወቅታዊ የኢትዮጵያ ጉዳዮች በተመለከተ ከተለያዩ በአውሮፓና በአውሮፓ ከመገኙ የኮሚኒቲ ተወካዮችና ሌሎች ኢትዮጵያኖች ሐሳባቸውን እንዲሰጡ በስልክ እድል እንሰጣለን። ታዋቂውን ባለቅኔ ኃይሉ ገሞራውን ለማስተዋወስ በመጪው ኦክቶበር 27 የሚደረገውን ዝክረ ገሞራው የተባለውን ዝግጅት በተመለከተም ካዘጋጆቹ ጋር አጥር ያለች ውይይት እናደርጋለን። በፕሮግራማችን መስጊያ አካባቢም በስካንዲኔቪያ የኢትዮጵያ ኤምባሲ ተወካይ በስልክ ስለ ዶክተር አብይ ፍራንክፈርት ጉዞ በተመለከተ አጥር ያለ ውይይት እናደርጋለን። እንግዲህ የዛሬው ፕሮግራማችን በአብዛኛው በውይይትና በመከክር ላይ ያተኮረ ቢሆንም ውድ አድማጮቻችንን እንደምን አደራችሁ በማለት ይችን ሙዚቃ ጀባ እያልን ፕሮግራማችንን እስከ ፕሮግራማችን ፍጻሜ እንድትከታተሉ ባክብሮት እንጋብዛችኋለን።
I'm gonna make you mine.
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ የዛሬው ፕሮግራማችን በአብዛኛው ውይይት ላይ የሚያተኩር ነው። እዚህ ስቱዲዮ ውስጥ እኔ አህመድ አለሁ።
እኔም ዘውዱ አለሁ።
ዘውዱ አለ፣ ሙሩጌታ አለ፣ ግሩም አለ። ምናስተናግዳችሁ እንግዲህ አሁን ስማቸውን እየተከስነው ነው። በቅድሚያ ለማሳሰብ የምንፈልገው አንድ መልእክት አለን። ከኢትዮጵያ ኤምባሲ የዶክተር አብይን አህመድ የፍራንክፈርት ጉዞ በተመለከተ ነው። ከአሁን ጀምሮ እስከ ፕሮግራሙ ፍጻሜ ድረስ በሬዲዮ ስልክ ቁጥር 0819100 እየደወላችሁ ወደ ፍራንክፈርት ለመጓዝ የምትፈልጉ እንድትመዘገቡ እናሳስባለን። ይህ የሚደረግበት ምክንያት ምንድነው? ስትመዘገቡ ስማችሁን አንሰጥም፣ ቁጥሩን ብቻ ለማወቅ ተብሎ ነው። ከኤምባሲው ጋር ባደረግነው ውይይት የደረስንበት ስምምነት ምንድነው? በስዊድን የሚገኙ የተለያዩ ኮሚኒቲዎች፣ የኢትዮጵያ ኮሚኒቲ፣ የኢትዮጵያ ድምጽ ሬዲዮ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የሙስሊሙ የነጃሺ፣ እንዲሁም የኦሮሞ ድርጅቶች፣ የትግራይ፣ የታድሶ፣ የአፋር ወዘተ፣ እነዚህ በሙሉ በየኮሚኒቲያቸው መጓዝ የሚፈልጉትን ሰዎች እንዲመዘግቡና ያንን የመዘገቡትን ቁጥሩን ስም አንሰጥም፣ ቁጥሩን በሚቀጥለው ማክሰኞ ባለስልጣን ስብሰባ አለን ኤምባሲው፣ እዛ ላይ ቁጥሩን እናሳውቃለን። በዛ መሰረት ጉዞውን ለማስተካከልና የሚቻል ከሆነም በጋራ እንድንጓዝ ለማድረግ ዝግጅት እየተደረገ ነው። ስለዚህ በእኛ በኩል በኢትዮጵያ ድምጽ ሬዲዮ በ19100 እየደወላችሁ 08 ማለት ነው መመዝገብ ትችላላችሁ። ዛሬ ወይንም ኢትዮጵያ ኮሚኒቲ እየደወላችሁ ወይንም እየሄዳችሁ መመዝገብ ትችላላችሁ። ያንን ቁጥር ይዘን በእኛ በኩል ይሄን ያህል ሰው ይመጣል፣ በቤተክርስቲያኑ ዛሬ እነሱም ይሄንን ያደርጋሉ፣ ይሄን ያህል ሰው ይመጣል፣ የሙስሊሞች ነጃሹም ይሄን ያህል ይመጣል፣ ሌሎቹም የራሳቸውን ይዘው ይሄዱና ለኤምባሲው እናሳውቃለን። ኤምባሲው በበኩሉ ፍራንክፈርት ላለው ቆንስላ ይሄን ያህል ሰው ከስዊድን ይመጣል ብሎ ለዛ ዝግጅት እንዲደረግና አስፈላጊው እንክብካቤም እንደሆነ አላውቅም ብቻ እንዲደረግ ያደርጋል። ለጉዞውም ለመወያየት እንዴት አድርገን እንጓዝ ባንድ ላይ ለሚለው ለመወያየት ይረዳል እና በስልክ ቁጥር 0819100 በመደወል መጓዝ የምትፈልጉ ከአሁን ጀምሮ መመዝገብ ትችላላችሁ። ይሄን ካሳሰብኩ በኋላ እንግዲህ ሌላው ምንድነው? ይሄንን ጉዞ በተመለከተ የተለያዩ ችግሮች ሊገጥሙ ይችላሉ። የትራንስፖርቱ እዛ ከደረሱ በኋላ መንገድ የሚመራ ወዘተ ወዘተ። ይሄንን በተመለከተ ከኢትዮጵያ ኤምባሲ ባለስልጣን ጋር በዛሬው ዕለት ወደ ፕሮግራማችን መጨረሻ አጠር ያለች ውይይት እናደርጋለን። ህዝብ እንዳይውላላ ከኤርፖርትም ሆነ ከባቡር ጣቢያ ወይም ከአውቶቡስ ማረፊያ እስከ ስብሰባው ቦታ ድረስ እንዴት አድርጎ እንደሚኬድ፣ ማደር የሚፈልጉ ካሉ ማደሪያ የተዘጋጀ ከሆነ በርካሽ ሆቴል ወዘተ፣ እነዚህን ጥያቄዎች እናቀርብላችኋለን። የሎጂስቲክ ጥያቄዎችን ማለት ነው። እንግዲህ ውይይታችንን ከጥቂት ደቂቃዎች በኋላ መጀመሪያ አሁን ስለ ዝክረ ገሞራው አጠር ያለ ውይይት እናደርግና ወደ ዋናው ውይይታችን ከዶክተር ግርማ ብርሃኑ ጋራ ያለውንና ኢትዮጵያኖች ከተለያዩ አውሮፓ ከተሞች እየደወሉ ሐሳባቸውን እንዲሰጡ እናደርጋለን። እንግዲህ መልካም ቆይታ። በድጋሚ እስከ 6 ሰዓት ድረስ ከኛ ጋር እንድምታደርጉ ተስፋ እያደረግን ፕሮግራማችንን እንጋብዛችኋለን እንድትከታተሉ።
Don't
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽኩላችሁ የዝክረ ገሞራውን ዝግጅት በተመለከተ እንግዳችን ወይዘሮ ቀለማ ከኛ ጋር ትገኛለች። ጤና ይስጥልኝ። በነገራችን ላይ ዶክተር ቀለማ ልበል?
ዶክተር ቀለማ ወርቅ።
በጣም ቆንጆ። ከይቅርታ ጋራ ዶክተር እንዴት ነው የዚህ ዝግጅት አላማውን እስቲ አጠራ አድርገሽ ብትገልጪልን?
እሺ እንግዲህ ዋናው የዚህ ዝግጅት አላማ የታላቁን ደራሲ ገጣሚና የሰብአዊ መብት ተሟጋች ኃይሉ ገብረ ዮሐንስን በብዕር ስሙ ገሞራው ስራዎችን ኪነጥበባዊ በሆነ መልኩ ለማስታወስና ለማወደስ ነው። ለዛ ነው ዝግጅቱን ዝክረ ገሞራው ብለን የሰየምነው።
ብዙ ስብሰባዎች እንዳደረጋችሁ አውቃለሁ። በኢትዮጵያ ኮሚኒቲ የተገኛችሁ የዚህ ኮሚቴ አባላት ትልቅ ስራ እንደሰራችሁ አውቃለሁ። ምን አይነት ዝግጅት ነው የሚደረገው በዛን ስነ ስርዓት ላይ ኦክቶበር 31 ላይ?
በዛ ቀን እንግዲህ የታሰበው በሰፊው የሱን ድንቅ ስራዎች ለመቃኘት ይሄ ዓለም በሙሉ በተለይ በኢትዮጵያኖች ውስጥ በጣም በትልቅ ስራው የሚታወቀውን ደራሲ ብዙ ስራዎች ያለው እንደመሆኑ መጠን ስራዎቹን ለመቃኘት እንዲሁም በሱ የህይወት ዙሪያ የተጠነጠነ ዶክመንተሪ ፊልም ለማቅረብ እንደውም ደግሞ ሌሎች እዚሁ ስዊድን ሀገር ውስጥ ያሉ ጸሐፊዎችና ገጣሚዎች ደራሲዎች ጽሑፋቸውን የሚያቀርቡበት ፕሮግራም፣ ሌላው ደግሞ ወጣቶችን በኪነጥበብ መልኩ ለመሳብ የወጣቶች ፕሮግራም ይኖራል ማለት ነው። ይሄ ነው እንግዲህ ትልቁ አላማውና ሐሳቡ ኪነጥበባዊ በሆነ መልክ የታላቁን ሰው ቀን ለማንሳትና ለማወደስ የተዘጋጀ ቀን ነው። ዝግጅቱ ያቀረብነው ሰዎች በቅርብ የምናቀው እንዲሁም አንዳንዶች ደግሞ በስራው ብቻ የሚያደንቁት ግለሰቦች ስብስብ ነው። በኢትዮጵያ ሴንተር ስር ነው የተሰባሰብነው ማለት ነው።
ይሄንን ስራ ተሰሩ እንግዲህ ለዚህ ዝግጅት የሚተባበሯችሁ ወይንም በእለቱ ለት ዝግጅቱን ላይ ተሳትፈው ስለ ገሞራው የሚተርኩ የሚገጥሙ የሚናገሩ እንዳለ ነግረሽናል ዶክተር። እንዴት ነበር እነዚህን ኮንታክት ስታደርጉ የሰው ትብብር እንዴት ነበር? ፍላጎቱ እንዴት ነበር?
በጣም ከተጠበቀው በላይ ነበረ። ብዙ ሰዎች ይሄንን የማድረግ ሐሳብ ነበራቸው፣ ግን ኃላፊነቱን ወስዶ የሚያሰባስብ ሰው ነበር የሚያስፈልጉ ሰዎች ነበሩ። ይሄን ለዚህ ዝግጅት የሚያስፈልገው ማለት ነው። ይሄንን ሐሳብ በከፍተኛ ሁኔታ በትልቅ ደረጃ ወይዘሮ ከበቡሽ ተፈራ ዛሬ እዚህ ኢንተርቪው ላይ ልትቀርብ ያልቻለችው በእውነት ቃል በሚያጥር ሁኔታ አሰባስባልን። ከብዙ ሰዎች ጋር ግንኙነት አድርጋ ከብዙ ሰዎች ጋር ሁላችንም አሰባስባን በጣም በሚያስደስት ሁኔታ ነው ሰዎች የተቀበሉን። ስለዚህም ሁሉንም ሰው የምንለው እባካችሁ ኑልን ኑና ይሄንን የተዘጋጀውን ብዙ ሰው የደከመበት ፕሮግራም ነውና ይሄንን ትልቅ ሰው በመሐከላችን ህይወት የምናቀው የነበረና ብዙ ስራ ትቶልን የሄደን ሰው ስራ አብረን እናወድሰው ነው የምንለው።
አሁን የከበቡሽን ስታሰሚ ይሆን ስታነሺ ተዛለኝ እኔም እንዳጋጣሚ ትናንት ባንዶን የሆነ ዝግጅት ላይ ተገኝቼ ስለ ከበቡሽ ስራዎች ሲወራ ማለት እንዴት እንደደከመች በዚህ ስራ ላይ ሲወራ አንድ ነገር ጭንቅላቴ ውስጥ መጣ። ኦፍ ኮርስ ብዙ ሆናችሁ እርዳታ አድርጋችኋል ተሰባስባችኋል ተረዳርታችኋል ኮሚቴ ነው የሚሰራው ግን አንድ ማየው ችግር አለ ኢትዮጵያኖች መካከል የግድ አንድ ሰው ከመጠን በላይ መልፋት አለበት አንድ ነገር እንዲሰራ እነዛ ሰዎች ደግሞ በጣም ጥቂት ናቸውና የደከማቸው ለት በቃ እንዲያሉለት እንደዚህ አይነት ስራዎች ይቆማሉ ይቋረጣሉ ይሄ አያሳስብሽም ዶክተር
በጣም ነው ያሳሰበኝ እኔ በዚህ ስቶክሆልም ከሌሎች ሰዎች አንጻር ሲታይ አዲስ ነኝ በእንደዚህ አይነት ስራ ውስጥ ከዚህ በፊት አልተሳተፍኩኝም ግን በጣም ብዙ ልንሰራው የምንችለው ስራ እንዳለ ነው የሚታየኝ ግን እንደ አንተ እንደ ተጠቀስከው በአንድ ሰውና በሁለት ሰው ጫንቃ ውስጥ የሚሰራ አይደለም ይሄ ለሁላችንም የሚሆን ነገር ነው ሁላችንም መተባበር ምክንያቱም እርግጠኛ ነኝ ይሄ ነገር አሁን ቀዳሜ ተሳክቶልን እንዳሳባችን ሁሉ መስመሩን ይዞ ከሄደ ሁሉም ሰው የሚተሰትበትና ከዛም በላይ ደግሞ ሐሳባችን ወደፊትም በተለያየ መልኩ እንዲቀጥል ነው የኢትዮጵያኖች መሰባሰቢያ የኢትዮጵያኖች መገናኛ እንዲሆን አይተናል ባለፈው ወለላይ መጻፉን ባስመረቀበት ቀን ብዙ ሰዎች ጥማት እንዳላቸው ብዙ ሰዎች ሊያቀርቡ ፈልገው በሱ ዝግጅት ላይ ተለያዩ ጽሁፎች ግጥሞች ጊዜ አንሷቸው እንደሄዱ እና የሱን ዋን አንዱም እንደሱ አይነት አላማን ያለን ሰዎችን ማሰባሰብ በዛ መልክ በተለያየ ሁኔታና እባካችሁኑልን እዩት ድካሙንም አብረን እንካፈለው ወደፊት አብረን ብዙ ነገር መስራት እንችላለን ለዚህ ላለው ህብረተሰብ ነው ምንላ
በመጨረሻ ዶክተር ቦታውን አድራሻውን ቀኑን ሰዓቱን ብትነግሪንና በነላይ በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ ላደረጋችሁት ኢትዮጵያዊ አስተዋጽኦ ከፍ ያለ ምስጋና ያደረሰ በቦታው እኛም እንገኛለን ሌላውም ኢትዮጵያዊ እንደሚመጣ እኔ እንደምሰማው ከያከባቢው በጣም ብዙ ሰው ለመጣላችሁ በጣም የተዋጣ እንደሚሆንላችሁ ተስፋ አረጋለሁ መልካም ምድል እመኝልሻለሁ
እሺ አመድና መሰግናለን እዚህ ጋር እንግዲህ አንድ ነገር ለሌ መፈልገው ሊጨምር መፈልገው እዚህ እኛ በዚህ ዝግጅት ውስጥ ምሳ ቡና ሻይ እናቀርባለን አዳራሽ ተከራይተን ነው እና መግቢያ ቲኬት ብለን ያወጣነው ሂሳብ 200 ብር ያንንም ብቻ እንዲሸፍን እንጂ ምንም ከትርፍ ጋር የተያዘ ነገር እንደሌለው ሰዎች እንዲረዱን እንፈልጋለን ከዛ በላይ ግን ከ13 ሰዓት እስከ 18 ሰዓት ሙሉን ለ ዝክረ ገሞራው የሚባለው ዝግጅት ነው የሚሸፍነው ሰዓቱን ከ18 ሰዓት በኋላ ግን የምሽት ፕሮግራም አለን ሰዎች ቁጭ ብለው የሚጫወቱበት የልብልባቸውን የሚያወሩበት ፕሮግራም እንደሚሆን እናስባለን
ቦታው
ባገር ሙሰን ሊለቦገን ፎርቲፊራ እና 27 ኦክቶበር የፊታችን ቅዳሜ ማለት ነው
በጣም እናመሰግናለን ዶክተር መልካም ምድል እንመኛለን
እናመሰግናለን እኛም በኮሚቴው ስም
ጤና ይስጥልኝ
እሺ ሰላም ሆኖልን
እንግዲህ አድማጮቻችን አሁን ዋናው ፕሮግራማችን ከዶክተር ግርማ ብርሃኑና ከሌሎች ኢትዮጵያኖች ጋር እናደጋውን በአውሮፓ ከሚገኙ ኢትዮጵያኖች ጋር እናደጋውን ውይይት አሁን እንጀምራለን። ዶክተር ግርማ ከኔ ጋር ነውት?
አዎ አብረን አብረን።
በጣም ጥሩ። እንግዲህ ዶክተር ግርማ በዛሬው ዕለት ውይይት እናደርገው ስለ ኢትዮጵያ ወቅታዊ የፖለቲካ የሶሻል ኢኮኖሚ ሁኔታና እንዲሁም ስለ ዶክተር አብይ አህመድ የፍራንክፈርት ጉብኝትና ከኢትዮጵያኖች ጋር የሚያደርጉትን ውይይት በተመለከተ ነው። ዶክተር እስቲ ውይይታችን ለመጀመር ያህል እርሶ በእኛ መግቢያ ፕሮግራማችን ላይ ዛሬ ስለ ተጠያቂነት accountability አንስተን ነበር። እስቲ ተጠያቂነትን በተመለከተ አያይዘው ኢትዮጵያ ውስጥ ያለውን ያሁኑን ሁኔታ ቢነግሩንና ምንስ መደረግ እንዳለበት ለመወያያ ያህል ለመንደርደር ያህል በዛ ብንጀምር ጌታዬ።
አዎ እሺ ጤና ስጥልኝ እና አመሰግናለሁ ለዚህ ፕሮግራም ስለጋበዝከኝ። ባንድ የመንግስት አስተዳደር ውስጥ ያው አካውንታቢሊቲ ያው ኃላፊነትም ልንለው እንችላለን ወሳኝ ነገር ነው። 100 ሚሊዮን ህዝብ ያስተዳደረን ሰፊ መንግስት ነው። ብዙ ብሔረሰቦችን የሚያስተዳድር የሚያካትት ትልቅ ሀገር ይዘ ያለ አካውንታቢሊቲ መንቀሳቀስ አይቻልም። ግን ያው ያለፈው 6 ወር እንደምናየው ያው የሽግግር ወቅት ላይ ነን ያለነው። በዚህ በሽግግር ውስጥ ብዙ ችግሮች ብዙ ጤታማ ውጤቶች እንደተገኙ ሁሉ አስደናቂ በዛውም ደግሞ ሰንካል ላይ ሆኑ እጅግ ያልተጠበቁ ነገሮች ተፈጽመዋል በተለይ በቅርቡ ባለፈው 6 ሳምንታት ውስጥ እና ይሄ በጣም ኮምፕሌክስ የሆነ ነገር ነው። የሽግግር ወቅት ነው። ይሄ አካውንታቢሊቲ ችግር በተለይ ደግሞ አሁን የመጣ ነገር አይደለም። ድሮ ጀምሮ የምናየው ነገር ነው። አዲስ ነገር አይደለም። በስድስት ወር ውስጥ በጠቅላይ ሚኒስትሩ አብይ ስልጣን ከመምጣት በኋላ ምን ያህል ተጠናክሮ የት መድረስ አለበት የሚለውን ሁላችንም ልንወያይበት ይችላልን። ግን በአካውንታቢሊቲ በኩል እስካሁን የጎላ ነገር አላየንም። ይሄ ዘ ሩል ኦፍ ሎው የሚባለውም ደግሞ አብሮ መሄድ ነገር ነው። አካውንታቢሊቲ ብቻውን የሚንጠለጠል ቃል ሳይሆን ከትራንስፓረንሲ ጋር የሚሄድ ነገር ነው። እነዚህ ሶስቱ አካውንታቢሊቲ፣ ትራንስፓረንሲ እና የህግና የህግ የበላይነት ስርዓት የመሳሰሉት ነገሮች የመፍረክረክ ነገሮች ይታያሉ። እንግዲህ በአንዳንድ ምሁራንና በአንዳንድ አስተዋይስ ግንዛቤ ጊዜ የሚጠይቅ ነው። ስስ ወቅት ላይ ነን ያለ ነው። ትራንዚሽን ላይ ነን። አቅጣጫዎች ወዴት እንደሚሄዱ አሁንም ግልጽ አይደለም። ህዝባችን ደስ ብሎታል። በተስፋ ውስጥ ነው ያለው። አንዳንድ ሰውም ያንን ኢሉዥንም ይለዋል፣ ብዥታም ሊለው ይችላል። ሆኖም ግን በዓለም አቀፍ ደረጃ እንደተመሰከረውም በኢትዮጵያን ህዝብም እንደተነገረው ጥሩ ጅምር ላይ እንደነበረ ከዚህ በፊት ካየን እንግዲህ ሁሉ ነገር ሬላቲቭሊ ነው። ምንም ነገር ጥሩ ነው ያመጥፎ ነው የምንላቸው ነገሮች የቀድሞውን እያየን ነው እና ጥሩ መስመር ላይ ነበር እና ሰውየው መሪያችን በብዙ ስራዎቻቸው እየተወደሱ ናቸው፣ የተከበሩ ናቸው። ይህንንም ነገሮች እያስተካከሉ መስመር ላይ እንዳሉ ይነግሩናል። ግን የኢትዮጵያ ህዝብ አሁን ሰዓት ቀድሜ የጠቀስኳቸው በትራንስፓረንሲ በአካውንታቢሊቲ ብዙ ምሳሌዎች ማምጣት እንችላለን። በህግና ደንብ መዋቅር አካባቢ ላይ የታዩ ችግሮች ብዙ ህዝብን እያስቆጣ የመጡ ነገሮች አሉ በዚህ 6 ሳምንት ውስጥ እና እንግዲህ ምንድነው መንፈሱ ጥሩ ሆኖ ሳለ ኢትዮጵያ ውስጥ ለነዚህ አሁን ቀደም ለተረጋጋረምባቸው ጽንሰ ሐሳቦች መንፈስ ዝግጅታዊ ያም ሬቶሪክ ልበለው ጥሩ ሆኖ ሳለ ግን የመዋቅራዊ የሆነ ይዘት ባለመኖሩ እና ፖሊሲዎችም ደግሞ በጣም ስላልተቀረጹ ህዝብ አሁንም ቢሆን የተደናገረ ይመስለኛል። በጣም አስፈላጊ ነው ኢንስቲትዩሽን ቢልድ የማድረጉ ነገር እና እነዚህ ናቸው። እና ፖሊሲም ስንመለከት ፖሊሲዎች ምን ያህል ፖሊሲዎች ወጥተዋል፣ ረቀዋል፣ ከድሮ ስርዓት እንትን ብሬክ ዳውን የሚያደርግ የሚለው እሱም ራሱ አጠያቂ ነገር ነው። ጥሩ ጅምሮች ነበሩ፣ ሊጠናከሩ የሚገባቸው ናቸው። ወደኋላ የመመለስ ወደፊት የመወላወል ነገሮች አሉ። እንግዲህ አንዱ ግን የዚህ ሁሉ መለሻ ችግር የሚመስለኝ እንግዲህ ያው እኔ ይሄ 6 ወር ውስጥ ትልቅ ጥናት የሚጠይቅ ነው፣ ትልቅ የፖለቲካ ፍልስፎችን እይታም የሚጠይቅ ነው። ሎንግቲዩድናል ስተዲ የሚያስፈልገው ነገር ነው የሀገራችን ወይም የመሪያችንን አመራር በሚመለከት። እሳቸው እንግዲህ አንዳንዱ አይዲያሊስት ይላቸዋል፣ ሪያሊስት ይላቸዋል፣ ማኒፑላቲቭ ይላቸዋል። አንዳንዱ ፖለቲካ መሪ ብቻ አይደሉም፣ ፍልስፋም ምሁርም ናቸው። አንዳንዱ ደግሞ የዲቫይን ኢንተርቬንሽን አለበት፣ መለኮታዊ ደሚ ምንድን ነው የሚባለው ይሄ ጎድ አይነት ነገር እንትን አላቸው የሚል ነገር አለ። ሁሉ ነገሮች አሉ፣ ይታያሉ። ይሄ ሁሉ ገጽታዎች አይተናቸዋል። እና ግን አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? ቅድም ካልኩት ከአካውንታብሊቲ ከትራንስፐረንሲ ከህግና ስርዓት ትንሽ መፍረክረት ባሻገር የእንትን ነገር የሴኪሪቲ ጉዳይ ነው፣ የስታቢሊቲ ጉዳይ ነው። በስልክ ከብዙ ኢትዮጵያ ልጆች ጋር ተነጋግሬ ያለሁኝ ድሮም ቢሆን ስታቢሊቲ እና ይሄ ምንድን ነው የምልበለው ኦንቶሎጂካል ሴኪሪቲ ብለው እሱ ድሮም ቢሆን በጣም ስስ ሁኔታ ነው፣ ብዙ ሰው እየፈራ ነው ያለው። አሁን ደግሞ መልኩን ለወጥ ያለ ፍርሃት፣ አዲስ ፍርሃት፣ አዳዲስ ፍርሃቶች፣ አዳዲስ ስጋቶች፣ አዳዲስ ጭንቀቶች፣ እነዚህን እንዴት ነው የምናስተካክለው?
ዶክተር አንድ ጊዜ ለአንድ ሰከንድ ተጠብቀኝ። ከውጭ ስልክ አለ፣ ከውጭ ከኖርዌይ መሰለኝ። እሱን እስካስገባ ትቀጥላለህ። አንድ ሰከንድ ጠብቀኝ እኔ ጌታ፣ ይቅርታ። ቀጥል አሁን እስከሚገባ ድረስ። ዶክተር ግርማ?
አቤት አለሁ።
ቀጥል ይቅርታ። ሁለት ከውጭ እንግዶች አሉ፣ ቀጥል። እያዳመጡ ነው ይመስለኛል።
እና ይሄ እንግዲህ እኔ እንደኔ የሚመስለኛው እኔ የፖለቲካ ሳይንቲስት አይደለሁም፣ የስነ ህብረተሰብ ባለሙያና የልዩ ትምህርት መምህር ነኝ። እና ግን ልክ እያንዳንዱ ኢትዮጵያ የሚሰማውን ያህል በጣም በስጋት ነው የምንልበለው አንግዛይቲ እየተከታተልኩ ነው ያለሁት። ከስድስት ወር በፊት ያለው እንቅስቃሴ በጽሁፍ ላይ ያተኮረ ስለነበረ እና በድምፄም መሳሪያዎች የነሱ ናቸው ነበረ፣ ያው የወያኔ ስርዓት እንዋጋ ነበረ። እና አሁን እንግዲህ ምንድን ነው እሳቸው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ወዲህ ይመስለኛል ብዙዎቻችን በትምህርት ጥቅስ የተፈተናል አይነት ነገር እስክሪቶችንም መጽሐፉን ቀንሷል። ሌሎችም በኃይል አጠናክረን የምናደርጋቸውን እንቅስቃሴዎች ውሱንነት እመለከታለሁ። ያ ምንድን ነው እንግዲህ ለእሳቸውም ጊዜ እና ፋታ የመስጠት፣ ሁለተኛው ደግሞ የመደናበርም የሁኔታው በትክክል ስላለ የት ነው እያመረ ጉድ ቱ ቢ ትሩ አይነት ነገር ይሄ ነገር ወዴት እያመራ ነው ምንድን ነው ኤክሳይትድ ከመሆን የተነሳ እስቲ ሳፖርታችንን ይዘን እንግዲህ
እንጠብቅ፣
ቀስ እያለን ክሪቲካል
ትሮችን
ቀስ ብለን እናውጣ ከሚል ነው። ምን እየጠበቃችሁ ነው ይሉናል ሰዎች።
በጣም ጥሩ ዶክተር፣ እንዳይሄዱ ከእርስዎ ጋር ከአንተ ጋር ነው አንተ ነው የምንባባለው እኔ እናንተን ከአንተ ጋር ነው እስከ መጨረሻው የምንቆየው። አንድ እንትን አለኝ ከኖርዌይ። አቶ አስማማው መስመር ላይ ነህ? አቶ አስማማው?
አዎ ነኝ።
ቀጥል፣ ይሰማሃል ውይይቱ?
ይሰማኛል።
ቀጥል እንግዲህ ያለህን ሀሳብ ወይም ጥያቄ። ዶክተር ግርማ ከኔ ጋር ነው?
አዎ እያዳመጥኩ ነበር።
እሺ፣
አመሰግናለሁ አህመድ እና ኢሲድን ሬዲዮ ስለጋበዛችሁኝ። እኔ በዋናነት መናገር የምፈልገው አሁን በጠቅላይ ሚኒስትር ዶክተር አብይ አህመድ በፍራንክፈርት ዲቪዥን በተመለከተ እኛም እኮ ፓርትነር ነን ብለን ነው የምናስበው። ይሄ በአውሮፓ የሰብአዊ መብት ግብረ ኃይል አባል ነን እንደ ኖርዌይ እና ሌሎችም ከአውሮፓ ሀገሮች ከተለያዩ የአውሮፓ ሀገሮች አባል ሆኖ ብዙ ስራዎችን የሰራ የአውሮፓ ግብረ ኃይል አለ እና የዶክተር አብይ የጠቅላይ ሚኒስትር ዶክተር አብይ ወደዚህ መምጣት እኛም በፊት ስናስበው የነበረ ነው እና በዚህ ዝግጅት ተሳታፊ ተጋባዥ ሳንሆን አዘጋጅ መሆን ነው የኛ ድርሻ ብለን የምንፈልገው እና የዚህ ለውጥ አካል ድጋፍ ማድረግ ያለብን በኢኮኖሚም በሀሳብም የአገር ቤቱን ትግል መስመሩ እንዳይለቅ በማድረግ ረገድ መጋበዙ በጣም ጥሩ ነው ብለን እናስባለን። የሚሰሩትን ስራዎች እና ያለ በፍራንክፈርት ዙሪያ ግን የተወሰኑ ቅሬታዎች አሉን። በዛ ዙሪያ ላይ የሚሰሩ ስራዎች አንደኛ ኢንክሉሲቭ አይደሉም፣ ሁሉን አካታች አይደሉም። ከዝግጅቱ ከመነሻው ኤምባሲው ለያዝን የማገናኘት ስራ እንጂ የአዘጋጅ ባለቤት ሊሆን አይገባውም። ባለቤቱ በአውሮፓ ዙሪያ የሚኖሩ ስደተኞች ናቸው። ስቲር የፋሲሊቴት የማድረግ ድርሻ ነው ያለው ይሄ ቆንሲላ ወይም ኤምባሲው በፍራንክፈርት ወይም ጀርመን ያለው በሚል አራት ጊዜ በላይ ደብዳቤ ተጽፎ አንዱንም በቅጡ ምላሽ ባለመስጠቱ ቅሬታ አለን። በዚህ ዙሪያ ላይ አንደኛ በጠቅላይ ሚኒስትሩ የደህንነት ጉዳይ ላይ ድርሻ አለን። ሌላ ዝግጅቱን በርቀትም ሲሆን ስናየው አንዳንድ ጓዶች በፍራንክፈርት ያሉት በመሳተፍ እንደዚሁ በግላቸው ባለን መረጃ ስቴዲየም ብቻ ነው የሚደረግ የሚባለው ላይ ትልቅ እንትን ያለን ስቴዲየም ተደርጎ ንግግር ጠቅላይ ሚኒስትሩ መልእክታቸውን አስተላልፈው ሊሄዱ ይችላሉ። ስቴዲየሙም የተከራዩበት ወደ 100 ምናምን ዩሮ ስቴዲየም አድርገው ንግግር አድርገው ሲሄዱ የኢትዮጵያ ስደተኛ በአውሮፓ ብዙ የሚገኝ የፖለቲካል ስደተኛ ነው። ጥቂቶች በአብዛኛውን በኖሪያም በመኖሪያ ፍቃድ እጦት ስቃይ ላይ ነው። ለሀገሩም ከቀን አንድ ጀምሮ ከትግሉ ከተጀመረበት ጀምሮ እስካሁን የቆመ ነው በታገል እና ይሄ ትግል የዚያም ውጤት ነው ብለን ነው የምናስበው። ይሄ ዝግጅት ከአሜሪካ ከተደረገው በተሻለ ያንን እዚያ የተደረጉት ስህተቶች አርመን በተለያዩ የዝግጅት እንትኖች እንዲደረግ ጥያቄ አቅርበን ነበር። አሁን ትና መልስ አላገኘንም። ዝግጅቱ ወደፊት ሄደዋል። ጥሩ ስራም እየተሰራ ነው። በአቅማቸው ግን እነዚህ ጉድለቶች የሚታረሙ ከሆኑ እንዲታረሙ እና ይሄ የአውሮፓ የሰብአዊ መብት ግብረ ኃይል ሰፊ መዋቅር ነው ያለው፣ ሊረዳ ሊያግዝ ይችላል እና ደብዳቤዎችም አልተመለሱልንም። ባይመለሱልንም ወደዚያ ሄደን ጥያቄያችን ከማቅረብ ወደኋላ አንልም። ዝግጅቱም እንዲቀር አይደለም፣ ግን ስህተቶችን አርመን ይሄንን ትግል በአሁኑ ሰዓት የተወሰኑ የተለያዩ ተግዳሮቶች እየገጠሙት እናያለን። እነዚህን ጥያቄዎች በአካል ቀርበን በተወሰነ አዳራሽ መጠየቅ እንፈልጋለን። በስማ በለውም በስቴዲየም ውስጥ ንግግር ተደርጎ አንድ ሶስት ሰዎች ጠይቀው ወይም የተወሰኑ ጠይቀው እንዲሄድ ሳይሆን አይጠቅምም ይሄ ለትግሉ። ይህንን መልእክት የትም ቦታ ቢያደርጉት እናዳምጥ እንችላለን። ድጋፍ አለን፣ ፊርም የሆነ ድጋፍ ነው ያለን የአውሮፓ የኢትዮጵያ በአውሮፓ ያለው ስደተኛ።
አቶ አስማማው እስቲ ይሄንን በተመለከተ እኛም በእኛ ኢትዮጵያ ድምጽ ሬዲዮንም የሚያቀውን አንድ ኢንፎርሜሽን ያካፍላችሁና የምናቀውን ካልተናገርን ጥሩ አይሆንም። ምንድነው እንዳልከው ስብሰባው ረዘም ያለ ቢሆን ጥሩ ነበር፣ ግን እንደተነገረን ከሆነ ስብሰባው የሶስት ሰዓት ስብሰባ ነው። ኖ ሌስ ኖ ሞር፣ በቃ ሶስት ሰዓት ብቻ ነው። እሳቸውም በፕላን ሳይሆን ኢትዮጵያኖችን ልክ አሜሪካ ለማነጋገር እንዳሰቡት ሳይሆን፣ ምናልባት በሌላ ጊዜ ይመጣሉ ብለን ገምታለን፣ ጀርመን ተጋብዘው ሲመጡ በዛው ለተወሰነች ጊዜ ኢትዮጵያዊውን ለማግኘት ነው ነው የተባለው። እንግዲህ እኔ የተነገረኝን ነው። ስብሰባ ላይ ኮሚቴ ውስጥ አለሁበት። እዚህ አካባቢ የተቋቋመው የስዊድን ኮሚቴ ጥያቄ እንዴት ሊሆን ይችላል ብለን ጠይቀን ነበር። እንዴት በሶስት ሰዓት ውስጥ 20,000 30,000 40,000 10,000 የሚሆን ሰው እንዴት ጥያቄ ሊያቀርብ ይችላል ብለን በጠየቅን ጊዜ የተሰጠን መልስ ምንድን ነው? ባጭሩ እያንዳንዱ አገር ተወካዮቹ ከህዝቡ ጋር ከሀገሩ ህዝብ ጋር ለምሳሌ ስዊድን ውስጥ ብዙ ኮሚኒቲዎች አሉ። የኢትዮጵያ ድምጽ ሬዲዮም አለ፣ የኢትዮጵያ ኮሚኒቲ አለ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ፣ የኢትዮጵያ ሙስሊሞች ነጃሽ አለ፣ የኦሮሞ ድርጅቶች አሉ፣ የአፋር ወዘተ፣ የትግራይ እነዚህ በሙሉ ተሰብስበው ጥያቄ ከየኮሚኒቲያቸው ይዘው ይመጡና አንገብጋቢ ጥያቄዎችን እዚህ ኮሚቴ ውስጥ ቁጭ ብለን የትኞቹ ጥያቄዎች ናቸው ለሁሉም እንዲነሳ የሚፈልጓቸው የሚለውን ከተስማማን በኋላ ያንን ጥያቄ በተወካያችን በኩል ጥያቄውን ለማቅረብ ነው። እኔ እንግዲህ ይሄን ነው የተነገረኝ፣ ይሄ ነው እኔ ጋር ያለው። ይሄንን ነው ሊያደርጉ ያሰቡት። እንግዲህ ይሄን ለማለት የፈለግኩት ምንድን ነው፣ ምናልባት ወደፊት እድል ገጥሞን ሁኔታውን አይተው አውሮፓም በደንብ ያስፈልጋል ጊዜው ብለው ከጠቅላይ ሚኒስቴሩ ጋር ጊዜ ያስፈልጋል ብለው ካሰቡ የኛንም ጥንካሬ ካዩ ምናልባት ወደፊት ተመልሰው በመጡበት ጊዜ እንደገና ሰፋ ያለ ውይይት እናደር ይደረጋል ብለን ተስፋ እናደርጋለን እንጂ እንዳልከው ይሄ በሶስት ሰዓት ውስጥ የኢትዮጵያውን ጥያቄ በሙሉ ያዳምጣሉ ይመልሳሉ የሚል ብጅታም የለንም። ይሄ ነው። እስቲ ዶክተር እዚሁ እንዳለ ከመለያየት በፊት ብዙ ሰዎች አሉ በመስመር ላይ ዶክተር ምን ትላለህ ይሄን በተመለከተ?
እንግዲህ እንትኑ የዝግጅቱን ኢንፍራስትራክቸር በሚመለከት ብዙ ኢንፎርሜሽን የለኝም። አሁን አቶ አስማማው ያቀረበው የተወሰነ አዲስ ነው ለኔ፣ አንተም አዲስ ኢንፎርሜሽን የሰጠኸኝ። ግን በመሰረቱ እንግዲህ ምንድነው አሁን በዚያ ጭር ጊዜ ውስጥ የሚለወጥ ነገር ከሌለ ያለውን አሁን በቀረበው ሐሳብ መሰረት አንገብጋቢ የሆነውን ጥያቄ ወደፊት የማቅረቡ ነገር ነው። አሁን ብዙ ጥያቄዎች አሉ። ሁሉም ጥያቄ አድሬስ ማድረግ አይቻልም። አሁን ያለችበት ዴሊኬት የሆነ የኢትዮጵያ ሁኔታ አሁን ተስማማ ያነሳው ጥሩ ነገር አለ። ኢንክሉሲቭ የሚለው ቃል በጣም ወሳኝ ነገር ነው። ሁሉንም ያካተተ እንትን ፎረም የመኖሩ ሁኔታ እና አንዳንድ ድብቅቆች ነገሮች የሚወገዱበትን መንገድ በተለይ ደግሞ አዲስ አበባ አካባቢ የሚሰሙ የታዩ በተግባርም የታዩ ነገሮች አሉ። በሰሞኑ ወደ በኋላ እንመለስበታል። እነሱ ላይ ከፍተኛ ትኩረት እንዲሰጠው ፕላስ ደግሞ ይሄ ምንድን ነው የተቋም ኢንስቲትዩሽን ቢል የሚባለው ነገር የተቋም መቼ ነው የሚጀመረው፣ የቱ ጋር ነው የተጀመረው፣ ለውጥ አራማጆች የሚባሉት እነማን ናቸው? አሁን በጣም የሚያስቸግር ነገር አለ። ለውጥ የሚባለው ይሄ ቲም ለማ ሁለቱ ብቻ ናቸው ወይስ 10 ናቸው 20 ናቸው? ወደ ታች በወረድ ቁጥር ምን ያህል ነው የሳቸው ቪዥን የሳቸው ሐሳብ እየተፈጸመ ያለው የሚሉ የመዋቅራዊ ችግሮች አሉ። እነሱ ላይ ጥያቄዎቹ ትኩረት ቢሰጠው ጥሩ ነው። አንገብጋቢ የኢትዮጵያ ጥያቄ ነው። ድሮ ማንሰማው ከአዲስ አበባ አካባቢ ብዙ ፍርሃቶች፣ ስጋቶች፣ ጭንቀቶች እየተሰሙ ነው፣ ኤክስፒሪየንስ እየተደረጉ ናቸው። ለዚህ ውሳኝ እኛ ደግሞ ይህ ጥያቄ መቅረብ ያለበት እሳቸውን ቻሌንጅ ለማድረግ አይደለም። ይሄ አብዛኛው ሰው ወደ ፍራንክፈርት የሚሄደው ሳፖርት ነው፣ የጠቅላይ ሚኒስትር አብይ ሳፖርት ግሩፕ ነው። ሳፖርት የምታደርገውን ሰው ደግሞ ወዳጅ ነው እና ትንሽ ስህተቶች ከታዩ ትንገበንደባለ፣ ኤክስፔክት አታደርግማ። እና ከዛ የተነሳ ከቀንነት ከሀገራችን ከመውደድ አቅጣጫዋ ተከፍ ወደ ከፋ ሁኔታ ሊያመራ የሚችል ሁኔታ ምልክቶች ስላሉ ከዚህ ኤክስፒሪየንስ ያላረገችው እነሱን ጉዳዮች እስከምን አይተውታል፣ እንዴት አይተውታል። በተረፈ ደግሞ ምንድን ነው ልናደርግላቸው የምንችለው ነው። ይህ እኮ ዲያስፖራው በጣም ጠንካራ ኃይል እኮ ነው በእውነት። እና እኛ አለንላቸው ግን ብናቀው ጥሩ ነው። የትራንስፓረንስ ሆነ ምንድን ነው ችግሩ? እኔ ለምሳሌ እሳቸው የሚናገሩት እየደጋገሙ የሚፈሩት ኃይል እንዳለ ነው። ይሄ ለምሳሌ የቀንጅቦች የሚባሉ አሉ፣ ያለብኝ ችግር ብዙ ችግሮች እንዳሉባቸው ኢምፕላይ ያደርጋሉ። አሁን በጣም የደነገጥኩት በቀደም ዕለታት ምንድን ነው በዚህ ስድስት ወር ውስጥ ከጠቅላይ ሚኒስትሩ ያልሰማሁት ሪዛይን ማድረግ ነው።
ትክክል።
አዎ፣ ይህንን ነገር ሳይኮሎጂካሊ ካየ ነው እዛው የማህበራዊ ሰራተኛ ስለሆንኩኝ አስደንግጦኛል። እምለ ወጣው አዲስ አበባ ድረስ መታሰራቸው አስደንግጦኛል። በቡራዩ አካባቢ የተፈጸመው ነገር አስደንግጦኛል። እስካሁን ከሰውነቴ ውስጥ አልወጣም። እሳቸው ግን የተናገሩት ካልቻለን አይችልም ብላችሁ ተገመታችሁ፣ ህዝቡ ካልፈለገን አሁንም መኖር የለብንም ነው ማለት፣ እዚህ ቦታ ላይ መቀመጥ አንችልም ነው። በመሰረቱ አሁንም ለመናገር የምፈልገው ብዙ ሰዎች ህዝቡ አስቸገረ የሚባል ነገር አለ። ህዝቡ አላስቸገረም። ህዝብ የምንለው ማንን ነው? የተደራጁ ኃይሎች አሉ የገቡ በዚህ ወደኋላ እንመለስበታለን ከፈለግን። ይሄ መደመር የሚባለው ነገር በጣም ፕሮብለማታይዝ የሚደረግ ነገር ነው። ማን ነው የሚደመረው? ማን የተቀነሰው የሚባለው ነገር እና በገፍ እና በአንድ ጊዜ ገብቶ የአጥፊ መልክተኞች የአጥፊ ኃይሎች ኢትዮጵያ ውስጥ ሰግስገው ገብተዋል በተመቻቸው ሁኔታ እና እነዚህ ኃይሎች ናቸው እንጂ የኢትዮጵያ ህዝብ 98-97% በፍቅር ሰላም የጠማውን ህብረተሰብ ነው። እና ህዝቡ አልገዛ ለህዝቡ አስቸገረ የሚለውን መስተካከል ያለበት ነገር ነው።
ዶክተር ግርማ አሁን ያነሳኸውን ነጥብ ሳትለቀው ወደዛው ልመልስህና እንዳውም አንተ እንዳልከው ትንሽ ያስደነገጠ የንግግራቸው ያልከው ሪዛይን የሚለው ቃል ሌላም ለኛ ኢምፕሊኬሽን አለው ብለን እናስባለን። አንደኛ ያስደነገጠን ለነዚህ ዘ ሶ ኮልድ የቀንጅቦች ተስፋችሁ ከፍ ያለ ነው እየተሳካላችሁ ነው ፍላጎታችሁ ይሄው እኛም መሮን ልንለቅ ነው የሚል ይመስላልና እንዴት ነው ትግል በአልጋ ባልጋ አይደለም ይሄን ደሞ ከሳቸው የበለጠ ሊያቅ የሚችል ሰው የለም ይሄን ያወቁ ለምንድን ነው ለነዚህ ትግሉ ሊቀለብሱ ለሚታገሉ ኃይሎች እድል የሰጧቸው አይዟችሁ እንደማለት ነው በተዘዋሪ መንገድና ያንን እንዴት ያዩት ይሆን እሳቸው አንተስ እንዴት አየኸው እኛ ያስፈራን ያ ነው
ልቀጥል
ቀጥል
አዎ ምንድነው ይሄ እንግዲህ እነሱ ለማናገር ያው ነፍስ አንድ ጥፍ ያለው ሰው ግለሰብ ነው እንደሁላችንም የነፍስ የእንት ነገር የመሰልቸት ነገር ይመጣል ስድስት ወር ቆይታ ከዛም በፊት ታግለዋል ጠቅላይ ሚኒስትሩ በዚህ በስድስት ወር እኛ የምናቀው የተወሰነ ነው ማናቀው ደግሞ በጣም ብዙ ፈተናዎች አሳልፈዋል እና በኦፊሻል እንግዲህ የተነገረን ሁለት የመግደል ሙከራ ነው የተሞከረው እና ከዛም ማናቀው ደግሞ የፎይል የሆኑ የክርሽፉ እንትኖች ይኖራሉ ብዬ ገምታለሁኝና የመሰላቸት ነገር ነው እንግዲህ አጠገባቸው ያመኗቸውም ደግሞ አሁን ግራ የገባ ሚገባን ያመኗቸው የራሳቸው ክሬየር አለ በእሳቸው በመሰላቸው በፈለጋቸው መልክ አልንቀሳቀስ ያለ ሪጂድ የሆነ ስትራክቸር አለ በእውነቱ እኮ ብዙ ነገሮች አልተለወጡም በስትራክቸር የሚሊተሪ ስትራክቸሩ በአብዛኛው እንዳለ ነው የሴኪሪቲ ስትራክቸሩ እንዳለ ነው በኦሮሞ የሚበለው በተለይ ደግሞ ጽንፈኞች አካባቢ ከዚህም በፊት የምናውቀው ነገር ነው አሁን ደግሞ የተጠናከረ የመጣ ድምጽ አለ ከኢንክሉሲቭ እና የህብረት ስራችን ይልቅ የመገነጣጠል የደም መፋሰስ አሁን ለምሳሌ አምስቱ የኦሮሞ ድርጅቶች ቅርብ ጊዜ በሚዲያ አስተላለፉት መልእክት በዚህ ሰዓት ላይ ዴሊኬት በሆነ ሰዓት ላይ ህዝባችን መረጋጋት ሊኖርበት ሲገባ የማይነሱ ጥያቄዎችን እያነሱ ጠቅላይ ሚኒስትሩን ያስቸግሯቸዋል እና እኔ እንደሚመስለኝ ምንድነው አብረዋቸው የሚሰሩት ሰዎች አስቸጋሪ ሆነውባቸዋል በሳቸው ፍጥነት አለመጓዝ ነው ሁለተኛ ደግሞ ይሄ የመዋቅር ለውጡ አመዋቅሩን መለወጥ አስቸጋሪ ሁሉን ለማስተስ ከሚያደርጉት አኳያ ነው እንደቀደም እንደተናገርኩት ፈላስፋም ነገር ናቸው የቲያትርም ሰው ናቸው ማለት የስነ ጽሁፍ ሰው ናቸው ምሁር ናቸው ፖለቲካ መሪ ናቸው ቪዥነሪ ናቸው እና ብዙ ይሄ በጥንት በሶስት ሸበነ ፕላቶ ጊዜ ይወራ የነበረው ይሄ በጣም የሚያጓጓ የመሪ እንትኖች ምልክቶችን ስላሳዩ ሁሉን በዛ መልክ ለማስተካከል እየሞከሩ ይመስላል ሁሉንም ለማባበር ሁሉንም ለማስተካከል ይሁንና አንዱ ችግር ምንድነው አንተ አሁን ቤተሰብ አለን ሁላችን ቤተሰብ ውስጥ ጊዜ ቤተሰብ በፍቅር ብቻ የትም አይሄድም ፍቅር አስፈላጊ ነው የቤተሰብ ኢንስቲትዩሽን ውስጥ ለኛ ነው ግን ከዛው ጪ ያው ስነ ስርዓቶች ያስፈልጋሉ ያጠፋው መገሰጽ ያስፈልጋል ያጠፋው መቅጣት ያስፈልጋል አለዛ ህፃናትም ልጆችንም ማሳደግ አይቻለም እና ከቤተሰብ ባህል አቋያ እንኳን ስንመለከተው የህግ ፍርሃት ያስፈልጋል አንድም ቤተሰብ ራን ለማድረግ ስነ ስርዓቱና የሚቀጣውን የመቅጣት ሁኔታ የሚገለለው ማግለልም ነው ሁሉ መደመር የምትለው ፍልስፍና በጣም ነው ፕሮብለማታይዝ ማረገው ከማን ነው ይሄ የመደመር ስሌት ማለት ለመደመር ሂደቱም ማለት አልተነገረ ነው ማን ከማን ከመደመር ስሌት ይገባው አሳዳጅና ተሳዳጅ ደራሲና ተገራፊ ህግ አክባሪውና አይና አውጣው ወንጀለኛ ሁሉ አንድ ላይ ለመደመር የውይይት የቅርታ የማጣሪያ ሂደት ሳይካሄድ እንዴትስ አድርጎ ተፈጻሚ ሊሆን እንደሚችል እኔ ግራ ነው የሚገባ ይሄንንም በተመለከተ ማን ነው ኮሎኔል ማን ነው ከቅርታ ፕሮፌሰር ጌታቸው ተፈራ ጥሩ ጅምር የጽሁፍ የሆነ ቦታ ላይ ስብሰባ ላይ አቅርበዋል ይሄ መደመር በሚመለከተው ነገር ላይ በቂ የሆነ እንትን አንደኛ ኮንሰፕቹዋል ክላሪቲ የለም ሁለተኛ አፈጻጸሙም ላይ ችግሮች አሉ ይመስልና እሳቸውም ትንሽ ቢጽፉ ልኖሩ ስለዚህ ጥሩ ነበር ይጠቅመን ነበርና ህዝቡ ምን ይረዳ እኛ እኮ መደመር ብቻ አይደለም በእውነቱ ልንባዛም እንችላለን እኔ መደመር ትንሽ ናት ነው እንደ ጅምራቸው ከሆነና እንደ ሪቶሪኩ ከሆነ ለምን እንደመረ እኔ ባዛለሁ ለዚህ ለለውጥ ኃይል በዚህ ላይ ላቆም ወይ ልቀጥል
አዎ
እና
እንደውም አንድ የሆነ አባባል አይቼ ነበር ህግና ሰይፍ ጎን ለጎን ነው የሚሄደው ቅድም አንተም እንዳልከው ቤተሰብ እንኳን ለማስተዳደር በፍቅር ብቻ ሁሉ ግዜ በፍቅር ብቻ የሚሆን አይደለም እንኳንስ 80 በህር በህረሰቦች ያሉባት የተለያየ አስተሳሰብ ያለበት 100 ሚሊዮን በላይ ያለበትን ህዝብ ማስተዳደር ቀር በፍቅር ማስተዳደር ቀርቶ አንድ ቤተሰብ እንኳን ከባድ ነው እሳቸው ግን ብዙ ሰዎች እንደሚሉት ታዛቢዎች ሁሉንም በፍቅር መደመር ይፈልጋሉ ያችን ተጠቅመው ደግሞ ይሄን ዘሶኮል የቀንጅቦች ጥቅማቸው ሚነካ ወዘተ ተደምረናል ብለው በውስጥ ግን ያለ መደመር የሆኑ ስራዎችን እየሰሩ ነው እሳቸው የሚሰሩትን ስራዎች ወደ ኋላ እየቀለበሱ ነው በፖሊሱ በወታደሩ በቢሮክራሲ ወዘተ ይሄንን እንዴት ነው ለእሳቸው ሶልቭ ማድረግ የሚችሉት
እኔ ይሄንን ነገር አብሰልስ ይዋለች እና 563 እየመመለከተው ምንድነው ጠቅላይ ሚኒስትሩ ትልቁ ከጣላቸው ያነበቡ ናቸው ኢትዮጵያ ኢትዮጵያ የምትለው ነገር ኢምቦዲ ያደርጉ ናቸው በብዙ መልኩ ስትመለከተው ከሁለት ብሔረሰብ የመጡ ናቸው እናታቸው ከአማራው ከአባታቸው ከኦሮሞ ሁለት ሶስት አራት የሀገሪቱን ቋንቋ የሚናገሩ ናቸው ወታደር ናቸው ፈላስፋ ናቸው ምሁር ናቸው እና ማለት ሃይማኖቱም በሁለቱም በኩል ተጠጽሞ ይታየባቸዋል በንግግራቸው ላይ እና እንደዚህ አይነት ይሄ ማለት በእውነተኛ ኢትዮጵያዊነት ኢምቦዲ የሚያደርግ ኢትዮጵያን ሁላችንም የተቀላቀልን እውነተኛ ኢትዮጵያ ተክለሰውነት ይዘው የመጡ ናቸው ከመልካም አስተሳሰባቸው ባሻገር ግን እኔ ሁልጊዜ የምለው ምንድን ነው እኚህ ሰው የካውንስል ኦፍ የሽማግሌዎች ምክር ቤት አሁን የሚኒስትሮች ምክር ቤት አለ አይደለም የሽማግሌዎች የምለው በሶስቱም ስርዓት ውስጥ ያገለገሉ በቀዳማዊ ኃይለሥላሴም በደርግም በዚህ በወያኔም ስርዓት አሁንም ፖስት ወያኔም ያገለገሉ አዋቂ ሰዎች ከሁሉም ኤትኒክ ግሩፕ ከሁሉም የእድሜ ክልልም ጾታም አሰባስቦ ኤክስፐርት የሆነ በእንትን ላይ የተፈተነ በእድሜ በጊዜ የተፈተነ እውቀት ሊሰጥ የሚችል እንደ አፐንዲክስ ነገር ማለት ከጎናቸው ቢኖራቸው ትልቅ ትምህርት ሊማሩ አሁንማ ያው ያሏቸው ሰዎች እነዚህ ናቸው በእድሜም ትንሽ መስሉኛል ወጣቶች መስሉኛል ብስለት የላቸውም በተለያዩ ጊዜ ለውጦችን ሂደት ያዩ አይደሉም ኢትዮጵያን ታሪክም ጠንቅቀው ሙሉ ለሙሉ የሚያውቁ አይመስለኝም እና ይሄ ቢሮክራሲ ይሄ በሰርቪስ ውስጥ ፐብሊክ ሰርቪስ ውስጥ ያለው ኃይል በተለያየ ምክንያት በፖለቲካው ፒክ የተደረገ ነው በኮምፒተንስ ሜሪቶክራሲ ምናምን ተጠቅሞ ሳይሆን ይቅርታ አድርግልኝና እንደው በትምህርት ተጥቅስ ተጠቅ እንደነው ከዛም ተጠረቃቅሙ የገባ ኃይል አለና እንደኔ የኤክስፐርት ኮንተንት ቢኖራቸው ካጠገባቸው እንዲያገናዝቡ ይረዳቸዋል ብዬ ገምታለሁ ወጣት ናቸው ሁሉ ነገር አላቸው ኃይሉ አለ መልካም አስተሳሰቡ አለ ግን ደግሞ በስራ በድሜ የታዩ የሰው ልጅ ባህሪ ራሱ ማለት ምክንያቱም አሁን ፓወር የሰው ልጅ ሳይኮሎጂ እኮ ውስብስብ ነው እና ያንንም ራሱ ለማስረዳት መሞከር አለባቸው የት ቦታ ላይ ቆራጥ እርምጃ መውሰድ እንዳለባቸው የት ቦታ ላይ ኢቬሲቭ መሆን እንዳለባቸው አሁን ለምሳሌ በቀደም ዕለት በተደረገው ቀላል ደግሞ ጥያቄ ነው ወታደሮቹ የመጡት አሉ እና ጥሩ ነው ይሁን እንኳን በዛን ጊዜ ገብቶኛል የከፋ ነገር እንዳነበረ ወታደር ታጥቆ መንግስት ፓርላማ ነው የጠቅላይ ሚኒስትር ሶርት ድረስ ሄዶ አይደራደርም ደግሞ ግን በሶስተኛው ሳምንት ነው እንግዲህ ደግሞ የተለየ ቨርሽን መጥቷል በመሰረቱ ሌላ ነበር አሳባቸው ነው የተባለውና ሁለት ቨርሽኖች ናቸው እነሱ ራሱ ሊያነጋግሩ ምን ይችላሉ በአንድ በኩል አዝንላቸዋል ትልቅ ስቃይ ናቸው በዛ ሰዓት ላይ እንግዲህ ምንድን ነው የክራይሲስ ኮሚኒኬሽን በሚሆንበት ጊዜ ምንድን ነበር ማለት የነበረባቸው ህዝቡን ወደ ሌላ ፍርሃት ውስጥ ከፍተኛ ችግር ውስጥ ላለመስጠት ይመስለኛል ላለማስገባት ይመስለኛል ሳይኮሎጂው ገብቶኛል ግን ምናልባት የሁለተኛ ጊዜ የሰጡት በፓርላማ ላይ ምን ያህል አስፈላጊ ነው ወይስ ምን ያህል መጠንቀቅ ነበረባቸው እሱ ስራሱ ሊያወያይ ይችላል ግን እኛ እዚህ ተቀምጠን ደግሞ አንዳንድ ጊዜ ዲሴክት እያደረገን እንዲህ መበታተኑ አሁን ብዙ ኢትዮጵያ የሚያነጋግር ይሄናሉ ያናሉ ነው እሱ እንዳለ ሆኖ በእንትን ልናልፈው እንችላለን በፓረንተስ ጥንቃቄ የሚያስፈልጋቸው ነገሮች አሉ አሁንም የምንፈልገው ምንድነው ኢትዮጵያ የምንፈልገው ምንድነው ምን እየተፈራ ነው ከጀርባቸው ማን ነው ያለው እሳቸው ሙሉ ለሙሉ ስልጣን አላቸው ሌላ የተሸረበባት ነገር አለ ወይ ኢትዮጵያ ለሌላ ደም መፋሰስ እየተዘጋጀ ነው ወይስ አይደለም ፍርሃታቸው ምንድነው ፍርሃታቸውን እንወቀው ያውጡልን በተለያየ ኮሙኒኬሽን መንገዶች አሉ ሊነግሩን የሚችለው እና ህዝባችን አሁንም ካጠገባቸው ናቸው
በጣም ጥሩ በጣም ጥሩ ዶክተር ግርማ ከአምስት ደቂቃ ዜና ፕሮግራም ሁለት ደቂቃ ሳልፈናል በኋላ ተመልሰን መጣለን እንዳትጠፋ አቶ አስማማው
አቤት
አለ እንግዲህ ከሌሎችም የሰጡን አሉ ስልክ ግን ብዙዎቹን ስንደውል አይመልሱም እንሞክራለን እንግዲህ አድማጮቻችን ከአምስት ደቂቃ በኋላ ተመልሰን ይሄን ውይይት እንቀጥላለን አሁን እንደሚነገረኝ የፍራንክፈርቱንም የቆንስሉ ስልክ አለን ብለውኛል እዚህ የሬዲዮው ቴክኒሽያኖችና አስተናጋጆች እነሱንም ለማቅረብ እንሞክራለን በተለይ የትራንስፖርቱን የሆቴሉን የወዘተ የማስተናገዱን በተመለከተ ከአምስት ደቂቃ በኋላ ተመልሰን መጣለን አድማጮቻችን አሁን ዜናውን እናሰማቸዋለን
እንደምን አርፍዳችኋል አድማጮች ከረፋዱ 11 ሰዓት ከ3 ደቂቃ ሆኗል አጠራ ያለው ሳምንቱ አባይ ዜናዎች ቀጥለው ይሰማሉ በውስጥም በውጭም ብዙ ችግሮች ያጋጠሟቸው እንደሆነ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ዶክተር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት መልስ እርሳቸውን በግል እንዲሁም የለውጥ ሂደት ያጋጠመው ያለውን ፈተና ዘርዝረው አቅርበዋል። ስራቸውን የሚሰሩት ህይወታቸውን አስይዘው እንደሆነ የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ አካባቢዎች የሚነሱ ግጭቶችም ሆኑ በቅርቡ ወታደሮች ወደ ቤተ መንግስት የሄዱበት ያካሄድ የግል ህይወታቸውን አደጋ ውስጥ ለመጣልና ለውጡን ለመቀልበስ የታሰበ እንደሆነ እንደነበር ተናግረዋል። በተለያየ ቦታ ዜጎች ሲፈናቀሉ ለማጽናናት ወደ ስፍራው ለመሄድ ሙከራ ሲደረግም ይህንን አጋጣሚ በመጠቀም የግድያ ሙከራ ለማድረግ የተደረገበት አጋጣሚ እንደነበር ጠቅላይ ሚኒስትሩ ተናግረዋል። ሌላው ጠቅላይ ሚኒስትሩ አደጋ ብለው የጠቀሱት በቅርቡ ወታደሮች ወደ ቤተ መንግስት የሄዱበትን አጋጣሚ ሲሆን ወታደሮቹ እንቅስቃሴ በመሪዎቹ ላይ ጉዳት በማድረስ ለውጡን ለመቀልበስ የተቃጣ እንደነበር አደጋውንም በጥበብ ማክሸፍ እንደቻሉ ተናግረዋል። የማይነገር የማይዘረዘረው ፈተና ያለው ከውስጥ ነው ያሉት ዶክተር አብይ 20 ሚኒስትሮችን እንኳን ለማሾም የነበረው ፈተና ቀላል አልነበረም ብለዋል። ጠቅላይ ሚኒስትሩ ሚዲያው ለለውጡ እያደረገ ያለውን አዎንታዊና አሉታዊ ተጽዕኖችም አብራርተዋል። ጠቅላይ ሚኒስትሩ አገሪቱን መለወጥ ቀላል ስራ እንዳልሆነና ትግስትንና ጽናትን የሚጠይቅ መሆኑን በተደጋጋሚ ገለጹ ሲሆን ከሚኒስተር እስከ ቀበሌ ያለው ሁኔታ ገና ያልተለወጠ መሆኑንም ተናግረዋል። ህዝብ ካልደገፋቸውም በዚህ ሁኔታ ለመቀጠል ፍላጎት እንደሌላቸውም ተናግረዋል። ከአዲስ አበባ ታፍሰው ጦላይ ታስረው የነበሩ ወጣቶች መካከል 1174ቱ ተለቀዋል። በቡራዩ ከተማ ከተፈጸመው ጭፍጨፋና እሱን ተከትሎ በተነሳው ተቃውሞ ከአዲስ አበባ ከተማ በርካታ ወጣቶች በጅምላ ተይዘው ጦላይ ወታደራዊ ማሰልጠኛ ማዕከል ከአንድ ወር በላይ ታስረው መቆየታቸው ይታወቃል። ፖሊስ ወጣቶቹ በጦላይ ስልጠና ሲከታተሉ መቆየታቸውን የገለጸ ሲሆን ወጣቶቹ ፍርድ ቤት ሳይቀርቡ ይህን ያህል ጊዜ በጦላይ መቆየታቸው የህግ ጥያቄ ሲያስነሳ ቆይቷል። ፖሊስ ወጣቶቹን ሰላማችንን ጠብቅ የሚል ካናቴራ በማልበስ ሰሞኑን ለቋል። ጠቅላይ ሚኒስትሩ በፓርላማ ማብራሪያ ሲሰጡ ከታሰሩ ወጣቶች ውስጥ 1174ቱ እንደሚፈቱና ከባድ ወንጀል በፈጸሙ ወደ 80 የሚጠጉት ላይ ክስ እንደሚመሰረት መጥቀሳቸው ይታወሳል። ይሁንና የመዲናዋ ነዋሪዎች በጦላይ ታሰሩት ወጣቶች አሃዝ በጠቅላይ ሚኒስትሩም ሆነ በፖሊስ ከተገለጸው በእጅጉ እንደሚልቅ ተናግረዋል። እስረኞቹ እንዲለቀቁ በርካቶች በማህበራዊ ሚዲያ ከፍተኛ ዘመቻ ሲያደርጉ መቆየታቸውም ይታወሳል። የሶማሌ ክልል የቀድሞ ፕሬዝዳንት ከእስር ቤት ሊያመልጡ ሙከራ ማድረጋቸውን ፖሊስ ለፍርድ ቤት ተናገረ። ፖሊስ በአቶ አብዴሌ ላይ ባደረገው ምርመራ በሶማሌ ክልል ለተፈጠረው ቀውስ ተጠያቂ መሆናቸውን ማመናቸውንና ለዚህም ይቅርታ መጠየቃቸውን ለፍርድ ቤቱ አስታውቋል። የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዴሌ መሐመድ ክልሉን በሚያስተዳድሩበት ወቅት ክልሉን እንደፈለጋቸው ሲያሽከረክሩና ተቆጣጣሪ የሌላቸው በሚመስል መልኩ ዜጎችን በመግደል በማዘርና ክልሉን ለቀው እንዲሰደዱ በማድረግ አምባገነንነታቸውን ሲነገር ቆይቷል። ከህወሓት አገዛዝ ጋር እጅና ጓንት በመሆን በመሆን ክልሉን ሲያሽከረክሩት የነበሩት አቶ እብዲ ኢሌ በአወዛጋቢነታቸው ይታወቃሉ። የህወሓት አገዛዝ ከቤተ መንግስት መውጣቱን ተከትሎ በክልሉ የተነሳባቸውን ተቃውሞ ለመቀልበስ በርካታ እርምጃዎችን ወስደዋል። በተለይ የሶማሌ ክልል ወጣቶችን በማደራጀት ከሐምሌ 26 2010 እስከ ሐምሌ 30 2010 በክልሉ ቀውስ እንዲፈጠር በማድረግ በርካታ ዜጎች ተገለው በሚሊዮኖች ተፈናቅለው አብያተ ክርስቲያኖችም ወድመዋል። በዚህ ምክንያት አቶ እብዲ ኢሌ ለእስር ተዳርገው ጉዳያቸው በመከታተል ላይ ይገኛሉ። የኦሮሞ ነጻነት ግንባር አባላት ናቸው የተባሉ ታጣቂዎች ህብረተሰቡን መሳሪያ ያስፈጥሙ መሆኑ እየተነገረ ነው። የኦነግ አባላት ናቸው የተባሉ ታጣቂዎች ህብረተሰቡን መሳሪያ እየነጠቁ መሆናቸው ተገለጸ። በህጋዊ መንገድ ከመንግስት ፍቃድ ተሰጥቶን የታጠቅነው መሳሪያ የኦነግ ታጣቂዎች ነን ባይ ኃይሎች እየተወሰደብን ነው ሲሉ በወለጋ ቆሪና ሚንኮሎጪ ነዋሪዎች ተናግረዋል። ነዋሪውም ጥቃት ይደርስብናል በሚል ስጋት አካባቢውን ለቆ በመውጣት ላይ እንደሆነ መረጃዎች አመልክተዋል። በኦነግ ሰራዊት የመሳሪያ ነጠቃው መፈጸሙን በተመለከተ አመራሮቹ ብዙም ግልጽ ምላሽ ለመስጠት አልደፈሩም። ባለፈው ሳምንት በቤንሻንጉል ወታደራዊ ሰፈር አቋቁሞ ስልጠና በሚሰጥ የተደራጀ ቡድን ላይ መንግስት ኃይል እርምጃ መውሰዱ የሚታወስ ነው። በቤንሻንጉል ጉሙዝ በኦነግ ታጣቂዎች ተደጋጋሚ ጥቃት እንደሚፈጸም የክልሉ ፖሊስ ማስታወቁም ተገልጿል። መሳሪያ እንዲፈታ በመንግስቱ በኩል የተጠየቀ ያለው የኦሮሞ ነጻነት ግንባር ህብረተሰቡን ትጥቅ እያስፈታ መሆኑን መረጃዎች እያመለከቱ ነው። በመጨረሻም አትሌት ፈይሳ ሊሊሳ ዛሬ ረፋዱን ወደ አገሩ ተመልሷል። አትሌቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ሲደርስ የፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የኢትዮጵያ ኦሎምፒክ ኮሚቴ የስራ ኃላፊዎችና አትሌቶች አቀባበል አድርገውለታል። አትሌት ፈይሳ ሊሊሳ እንደ አውሮፓውያን አቆጣጠር በ2016 በብራዚል በተካሄደ ሪዮ ኦሎምፒክ አገሩን ወክሎ በመወዳደር የብር ሜዳሊያ በማግኘት የመጀመሪያን ተቃውሞ በማሰማት ተቃውሞውን ለዓለም ያሳየ መሆኑ ይታወሳል። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ፈይሳ ሊሊሳ ወደ ሀገሩ እንዲመለስ በቅርቡ ጥሪ ማድረጋቸውን ተመልክቶ እንደተመለሰ ተዘግቧል። አበይት ዜናዎቹ ሳምንቱ በዚህ ተጠናቀዋል። መልካም ቆይታ።
አልማጫችን እንግዲህ ከዜናው ፕሮግራማችን በኋላ ተመልሰን መጥተናል። አሁን መስመራችን ላይ ካልተሳሳትኩ ከፍራንክፈርት እንግዳለን የኢትዮጵያ ኤምባሲ ካውንስለር ይገኛሉ መሰለኝ ካልተሳሳትኩ። ሃሎ ተናስተልኝ።
ተናስተልኝ እንደምን አደረራችሁ?
ተናስተልኝ ተናስተልኝ ማን ልበል ጌታዬ?
ምህረታ ባላለው ምህረታ ሙሉ ጌታ
ከኢትዮጵያ
ፍራንክፈርት የኢትዮጵያ ቆንስል ጀነራል።
በጣም ጥሩ። ዶክተር ግርማ ከኔ ጋር ነህ፣ አቶ አስማማውም ከኔ ጋር ነው ብዬ ተስፋ አደርጋለሁ። አቶ ምህረት አብ የደወልንልዎት የሎጂስቲኩን ጉዳይ በተመለከተ የዶክተር አብይ አህመድን ጉዞ በተመለከተና ኢትዮጵያኖች ከአውሮፓ ሲጓዙ ወደ ፍራንክፈርት ሊገጥማቸው ስለሚችለውና እናንተ ልታደርጉላቸው ስለሚችሉት እርዳታ መንገድ በመምራት ወይንም በአውሮፕላን ጣቢያ፣ በባቡር ጣቢያ፣ በባስ ስቴሽን የምታረጉት መተባበር ካለ እስቲ ዝግጅታችሁን አጠር አድርገው ግለጡልኝ ጌታዬ።
ወል እንግዲህ እንደምታውቁት በማስታወቂያውም እንደተነገረው ዝግጅቱ የሚካሄደው በፍራንክፈርት በሚገኘው ትልቁ ስቴዲየም ላይ ነው። ኮሜርስ ባንክ አሬና ይባላል። እግር ኳስ የሚወዱ የሚከታተሉ ካሉ ፍራንክፈርት አይንትራክት ፍራንክፈርት የሚባለው ቲም መቀመጫ ስቴዲየም ማለት ነው። እንግዲህ ወደ ስቴዲየሙ ከኤርፖርትም ከባቡር ጣቢያም ቀጥታ የሚሄዱ እንትኖች አሉ፣ ባቡሮችና ሰብዌዎች አሉ፣ እንደዚሁም አውቶቡሶች አሉ። በእኛ በኩል በተቻለን መጠን ዝግጅት እንዲደረግላችሁ ከከተማው የአውቶቡስና የባቡር አስተዳደር ጋር ተነጋግረን ተጨማሪ አውቶቡሶች፣ ተጨማሪ ባቡሮች እንዲዘጋጁ እያደረግን ነው። በዛም አካባቢ ወጣቶችን ቮለንቲርስ በመመልመል ከባቡር ጣቢያም ከአውቶቡስ ጣቢያም እንደዚሁም ከአውሮፕላን ጣቢያ ወደ የት እንደሚሄድ አውቶቡሶቹን በማሳየት ረገድ እንዲተባበሯችሁ ለማድረግ እየሞከርን ያለ ነው።
ጌታዬ እኛ እስከምናቀው አውሮፓ ዝግጅት ሲደረግ በተለይ በየአመቱ የስፖርት ስነ ስርዓት ሲዘጋጅ በአዘጋጁ ሀገር ከሆቴሎች ጋራና ከሬስቶራንቶች ጋር በመተባበር ቅናሽ ያስደርግ ነበር ለሚያድሩ ለምዛ ለሚከርሙ ሰዎች። ይሄንንስ ሞክራቸዋል? ምናልባት የሚከርሙ ሰዎች ካሉ
ከሆቴሎች ጋር በመነጋገር እየሞከርን ያለ ነው። እንትኑን ሰጠናቸዋል፣ መረጃዎችን ሰጠናቸዋል። እንግዲህ ሆፕፉሊ ቅናሽ ያደርጋሉ ብለን ተስፋ እናደርጋለን።
የነዚህን ሆቴሎች ስምና አድራሻስ እንዴት ነው ለኢትዮጵያዊ የምታዳርሱት?
ወልስ ካሁን ስፔሲፊክ የሆነ ሆቴል የሰጠን የለም። እኔ በዚህን ያህል ፐርሰንት ወይም እንደዚህ ያደርጋለሁ የሚል ሆቴል ስላልሰጠን የነሱን ስም ለመስጠት ገና ነን፣ ገና እየተደራደርን ስለሆነ።
ግን ተደራድራችሁ ሲጨርሱና ሆቴሎቹ ፈቃደኛ ሲሆኑ
እናሳውቃለን።
በጣም ጥሩ። ስቴዲየም ውስጥ መግባት እንግዲህ እንደገባን ከሆነ 3 ሰዓት ብቻ ነው ስብሰባው፣ ከዛ በኋላ ሌላ ስብሰባ እንደሌለ ተነግሮናል። ኢትዮጵያዊው ከተለያየ ከተማና ሀገር ነው የሚመጣው፣ ጥያቄዎች ብዙ ሊኖሩት ይችላል። እንዴት ነው ያንን ሞዳሊቲውን ቢነግሩን፣ እንዴት ነው የምታስተናግዱት ጥያቄዎችን? እዚህ ስዊድን የተነገረን አለ
እንዳልከው ምንድነው ፕሮግራሙ አንድ ነው። ስቴዲየሙ ከጧቱ 10 ሰዓት ወይም 10 ኤኤም ላይ ይከፈታል። የኛ ፕሮግራም የሚጀምረው 13 ተኩል ላይ ማለት 1:30 ፒኤም ነው። እስከ ምሽቱ 6 ፒኤም እስከ 7 ፒኤም ሊሄድ ይችላል።
ኦኬ።
አንድ ፕሮግራም ነው ያለው። የዛም የተለያዩ የሚቀርቡ ስነ ጽሁፎች፣ ግጥሞች፣ ውዝዋዜዎች፣ የተለያዩ ፕሮግራሞች ይኖራሉ። እንደዚሁም ደግሞ ዋናው መድረክ ያው ክቡር ጠቅላይ ሚኒስትሩ ሲገኙ የሚያደርጉት ንግግር ነው። ከዛ በኋላ ከሳቸው ንግግር በኋላ ለእያንዳንዱ አገር ተወካይ አማካኝነት ጥያቄዎች ተቀነባብረው በኤምባሲዎች አማካኝነት ጥያቄዎች ተዘጋጅተው ከየአገሩ በሚመረጡ አንዳንድ ተወካዮች ጥያቄዎች እንዲቀርቡ ይደረጋል። ከዛ በኋላ ክቡር ጠቅላይ ሚኒስትሩ መልስ ይሰጣሉ ማለት ነው። ይሄ ነው የተዘጋጀው። መግቢያ በነፃ ነው፣ ምዝገባ የለም። ስለዚህ ማንኛውም ኢትዮጵያዊ ያለምንም ሐሳብ መጥቶ መሳተፍ ይችላል ማለት ነው።
እንግዲህ ትንሽ ለውጥ ተደርጓል ማለት ነው። ለኛ እዚህ የተነገረን የነበረው ከ13 የ3 ሰዓት ስብሰባ ነው ነበር የተባለው። እንግዲህ ሁኔታውን አይታችሁ አራዝማችሁታል ማለት ነው።
አይደለም፣ ስቴዲየሙ በሮች ናቸው የሚከፈቱት። የስቴዲየሙ በሮች ሰው 10 ሰዓት ጀምሮ ገብቶ እንዲቀመጥ ማለት ነው። ሰውን ወረፋውን ለማቀለል ነው እንጂ ፕሮግራሙ ከ13 ሰዓት ነው የሚጀምረው። ፕሮግራሙ ዋናው ፕሮግራም ከ13 ሰዓት ነው የሚጀምረው። ግን ሰው በልክ 13 ተብሎ መጥቶ እንዳይጨናነቅ ፕሮግራሙን 13 ለመጀመር 10 ሰዓት ላይ የስቴዲየሙን በሮች እንከፍታለን። ስለዚህ ሰው በጊዜ መጥቶ ቦታውን እንዲይዝ፣ በመሀል ያው የስቴዲየሙ ዙሪያ የምግብ አገልግሎት የመጠጥ አገልግሎት ይኖራል። ራሱን አዝናንቶ ገብቶ ቁጭ ሲል ከ10 ሰዓት እስከ 13 ሰዓት ድረስ የተለያዩ ባህላዊ ውዝዋዜዎች፣ የተለያዩ ስነ ጽሁፎች፣ የተለያዩ ትርኢቶች ይቀርባሉ። ያው ፕሮግራሙ እስኪደረስ ድረስ ህዝቡ እንዲሁ እንትን እንዳይቆይ ለማለት ነው።
በመጨረሻ ምን ያህል ህዝብ ይመጣል ብላችሁ ጠብቃላችሁ? ምን ያህል ስለዚህ ዝግጅት አላችሁ? የምትጠብቁትስ ውጤቱ ምንድን ነው?
እኛ እንግዲህ የምንጠብቀው በትንሹ 20,000 ሰው ነው፣ በትንሹ ነው። በአጠቃላይ ከዛም በላይ ይሆናል የሚል ግምት ነው ያለን። 20,000 ሰው እንጠብቃለን። ያው 20,000 ሰው ለማስተናገድ 50,000 ሰው የሚይዝ ስቴዲየም ነው ኮንትራት የያዝነው። ስለዚህ እስከ 50,000 ሰው ቢመጣ የማስተናገድ አቅም አለን። ውጤቱ እንግዲህ ያው እና አላማው ክቡር ጠቅላይ ሚኒስትራችን አሜሪካ እንዳደረጉት ሁሉ በአውሮፓ ከሚኖሩ ኢትዮጵያዊ ጋር ተገናኝተው ንግግር አድርገው ስለ ሀገራችን ወቅታዊ ሁኔታ በማስረዳት ህዝቡ በዚህ በተገኘው ለውጥ አብሮ ተሳታፊ እንዲሆን የሚጋብዙበት አካሄድ ነው የሚሆነው።
አቶ ምህረት አብ በዛሬው ዕለት ከኛ ጋር ተገኝተው አጠር ያለ መግለጫ ስለ ዝግጅቱ ሁኔታ ስለ አስረዱ ከፍ ያለ ምስጋና እናቀርባለን። ምናልባት አስፈላጊ ሆኖ ካገኘነው በሚቀጥለውም ሳምንት ልንደውልላችሁ እንችላለን።
በጣም ደስ ይለኛል።
ፈቃደኛ እንደምትሆኑ ባለሙሉ ተስፋ አለን። ጤና ይስጥልኝ ጌታዬ።
በተመቻቸው። እሺ
ዶክተር ግርማ
አለሁ።
በጣም ቆንጆ ዶክተር ግርማ፣ ውይይታችን ለመቀጠል ያህል ቅድም ያነሳሁት ጥያቄ ነበር በዚያው በሚያሳ ምንድነው በሚያሳስበው ንግግራቸው ምን ያህል እንደተጨነቁና እንደተቸገሩ በሚያስረዳው ንግግራቸው ላይ አንድ ነገር ወርወር አርገው ነበር ያንን እሳት ጎርሶ እሳት ለብሶ የመጣ ወታደር በጥበብ በሰላም በዘዴ ባልመልሰው ኖሮ የሚፈጠረውን ችግር መገመት ቀላል አይደለም እንዳውም ከለገጣፎ ከለገዳዲ ወዘተ መምጣት ጀምሮ ነበር መንግስቴ ተነካ ብሎ ህዝቡ ብለው ሲናገሩ አንዳንድ ነገርን በጣም አናላይዝ የሚያደርጉ መሰንጠቅን ብለው መሰለኝ ምን ብለው ነበር እንዴ የኔ አብይ ከመነካ እኔን የኔን ሞት ወሰደኛለው የአዲስ አበባ ህዝብ ማከሉ የተቀመጡበትን የአዲስ አበባ ህዝብ ለምን አልተቀሰሱትም ያሉ ነበሩና በተለይ አዲስ አበባ ውስጥ ያለውን ችግር አያይዘው ይሄ ነገር ምንድነው የአዲስ አበባ ዙሪያውን ሰው ሊያድነኝ መነቃነቅ ጀምሯል ሲሉ ማከላቸው ያለውን የአዲስ አበባ ህዝብ ምን ነው አልተቀሰሱትም ያሉ አሉ። እስቲ ይሄንንም ነካ እናርገው።
አጥሩ እንግዲህ አሁን እሳቸው ያሉበት ሁኔታ ነው ስለገምተው ስትሬስ ናቸው በእውነት ስቃይ ውስጥ ናቸው ያለው 100 ሚሊዮን ህዝብ አላፊነት አለ ያለም ህዝብም ይጠብቃቸዋል ከአፍሪካ የአፍሪካ ኦባማ የሚልም ስም ተሰጥቷቸዋል ይሄ ሁሉ ጫና ለአንድ 42 አመት ወጣት እንዲቀላል አይደለም ብዙ በብዙ በስልጣን ህይወት ውስጥ ላላለፈ እና ደግሞ ሰፖርት ሲስተሙም ውሱን ነው እንግዲህ በእንደዚህ አይነት እጅግ ውጥረት ባለበት የህብረተሰብ ውስጥ ይሄ እንግዲህ ውጥረት ሲባል ቀላል አይደለም የፖለቲካ የስልጣን ብቻ አይደለም የህይወት ጉዳይ ነው ቆሆን ያለንበት ሁኔታ ከኢትዮጵያ ውስጥ ዲሞክራሲ ነጻነት ከሚለው እሱ እንዳለ ሆኖ ይሄ አሁን ኢትዮጵያ የመኖርና ያለመኖር ሁኔታ ከዚህ በፊት ኢትዮጵያ ውስጥ ታይቶ የማይታወቁ ያው በኤትኒክ ቤዝድ የሆኑ ተላለቆች ያው ይፈጠራል አይፈጠርም የሚል ስፔኩሌሽን ሁሉ በሌላ ዓለም በቅርቡ የሰማዋቸው ያነበኳቸው ጽሑፎች አሉ። ምንድን ነው ነገሩ የሚያስፈራ ሁኔታ ላይ ነው። ይሄ ሁኔታ እንግዲህ ሳቸውንም ይነካቸዋል ያሳዝናቸዋል እንቅልፍ ይነሳቸዋል እና በዚህ ጊዜ የሚነገሩ ነገሮች እንትን ነው ምን ያስቡት እንደሆነ አላቅም። ለምሳሌ ከእንትን ነው ከቡራዩና ከለገጣፎና ከአንድ ወደ አካባቢ ከተሳ አካባቢ ህዝብ ተዘጋጅቶ ነው ሲሉ በእውነተኛ በዛን ጊዜ የተሰጣቸው ሊሆን ይችላል መረጃ የሴኩሪቲ የሰጣቸው ህዝቡ እኮ እየመጣ ነው እኮ ፕሪፈራል የሆነው አዲስ አበባ አካባቢ ያለው ሰው እየተዘጋጀ ነበር እኮ እንት ቻሌንጅ ሊያደርግ እንግዲህ ስልጣን ሊይዝ የመጣውን አዲሱን ኃይል ለመፋጠጥ ከሚለው እውነተኛ የሆነ ጄኒውን የሆነ ሊሆን ይችላል። ሌላው ሁለተኛው እንግዲህ ምናልባት ሰትል የሆነ ሌላ መልእክት ሊያስተላልፉ ነው የሚለው ነገር ይሄ ከስፔኩሌሽን ውጪ ምንድን ነው ቤነፊት የሚያደርጉት ነው። አሁን እውነቱን ለመናገር በጣም ሰምቼዋለሁ ይህንን በማለት እሳቸው ምንድን ነው የሚጠቀሙት የአዲስ አበባ ልጅ ቢሉ ብልጥ ናቸው። የአዲስ አበባ ልጅ ቢሉ አይጠቀሙም። እኔን አንተን አህመድ ከስቶኮልም ሊመጣልኝ ይችላል ብሎ አይገምጡም። እኔ ልሄድ ይችላለሁ እኮ አስፈላጊ ይችላልችንም እና እኔ ይመስለኛል ዝም ብሎ በወቅቱ እውነተኛ ሆነ ኢንፎርሜሽን በእንግጥም ተዛ አካባቢ የተነሳ ህዝብ ሊኖር ይችላል ሴኩሪቲ የሰጣቸው ነው ብዙ እዛ ውስጥ መግባቱ እና መፈላሰፉና ማስፈልግ የሆነ ትርጉም መስጠት ምክንያቱም በቂ ነገር የለንም በቂ የሆነ ነገር ከነገሩን ውጪ እኔ የሚሰማኝ ምንድነው ሴኩሪቲ የነገራቸው ነው። በእርግጥም እውነት ሊሆን ይችላል እዛ አካባቢ ሰው ተነሳስቷል ነው ግን ቢያስቡበት ኖሮ ምናልባት ደግሞ አሁን አየህ ፖለቲካ መልስ አልሰጠ የፖለቲካ ቢሆን የአዲስ አበባ ምዝ ሊችሉ ነበር። እኔ ዝም ብለን ማለፉና በትኩረት ልንሰጥ የሚገባን እሳቸው የሚናገሯቸውና የማይናገሯቸውን ቃላቶቹ ላይ ትኩረት ከሰጠ ነው ቃላቱን ጊዜ ይሰነጣጠቃል። በፖሊሲ ስራቸው ላይ በተቋም ግንባታ ላይ ይሄ ምንድነው እሱ የማቀፍና ያለማቀፍ ኢንክሉሲቭ እና ደግሞ ኤክስክሉሲቭ የሆኑ ነገሮች ኤክስክሉድ የሚያደርጉት እንትኖች ፖሊሲዎችን ሜካኒዝሞችን ውስጣቸው ያሉትን ፎርሱን ነው ህዝቡ ማወቅ የሚፈልገው ምንድነው ከጀርባቸው ያለውን የፖለቲካ ኃይል እንዲህ ያፈጠጠ መሳሪያ ታጥቁ ወይም ብር ታጥቁ የተለያየ ሞቲቭ ያላቸው አሉ የሚሽከረከሩ በእሳቸው አካባቢና የነዚህን ሰዎችን የማጣራት ሁኔታ ኒውትራላይዝ የማድረጉ ሁኔታ ነው በጣም የሚያስፈልገው እና አሁን ለምሳሌ ትንሽ ያለምን ህዝብ ያስደነገጠው ነገር ምንድነው? የቡራዩ የሆነው ነገር ነው ማለት ሆኖ የማይታወቅ ነገር ነው። አዲስ አበባ ማለት እኮ ነው እና ፓስተር አካባቢ ነው ይሄ እንግዲህ የተፈጸመው ፓስተር ለቅርብ ነው እና ይሄ ነገር ማን ያካሄደው ነው የምትለው ስቲል አሁንም እውነቱን ለመነገር ትራንስፓረንት የሆነ ጥሩ ጥናታዊ ዘገባ አልቀረበልንም። የተወሰነ የተደራጀ ኃይል ነው ያለው ማን የተደራጁ ኃይሎች ማለት ማን ነው? ያ ደግሞ የተፈጸመው ዌልስ በገባበት ሰዓት ላይ ነው፣ ግንቦት ሰባትን በገባበት ሰዓት ላይ ነው።
ዶክተር ግርማ ላቋርጥህና ማን ነው የተደራጀው ኃይል የሚለው እውነተኛ መልስ ማግኘት የሚገባው ጥያቄ ነው። ግን አንዳንድ በቅርብ ወደ ኢትዮጵያ የገቡ አክቲቪስቶችም ልትላቸው ይችላል፣ የፖለቲካ ፓርቲ በተዘዋዋሪ መንገድ ፍላጎት አራማጆችም ልትላቸው ይችላል። ከተናገሩት ውስጥ አንዳንዶቹን ብጠቅስልህ ሳትሰማው አትቀርም። ለምሳሌ ኢትዮጵያ ውስጥ ሁለት መንግስት አለ፣ የቄሮ መንግስትና የአብይ መንግስት የሚሉ አሉ። ወይንም ደግሞ መግለጫ ሰጡ፣ ከፈለግን እኮ ይሄን ማድረግ እንችላለን፣ እኛ ብንፈልግ እንዲህ ማድረግ እንችላለን ሲሉ ምንድነው የሚሰጠው ኮኖቴሽን? ዶክተር አብይ በግራም በቀኝም በእንደነዚህና በሌሎች ተወጥረው ምንድነው ከሳቸው አሁን መጠበቅ የምንችለው? እኛስ ምንድነው ማድረግ የምንችለው?
ይሄ ጥሩ በጣም ጥሩ ጥያቄ ነው። በተለይ መላ ኢትዮጵያን ያነጋገረ አዲስ አበባ ህዝብ ደግሞ በተለይ ጭንቀት ውስጥ የከተተ ነው። እኔ በጣም የሚያሳዝነኝ የህዝባችን ሳይኮሎጂካል ሜካፕ ነው። ምን ያህል ሰው በሽተኛ የሆነው በስጋት በጭንቀት። በተለይ ደግሞ አዲስ አበባና አዲስ አበባ አካባቢ የሚኖረው ህዝብ ሌላም የሐኪም ባለሙያም ነግሮኛል፣ ብዙ ሰው ጭንቀት ውስጥ ላይ ነው ያለው እና የሴኪሪቲ ማለት ነው ናዝሬትም አካባቢ ደብረ ቢሾፍቱም አዳማም አካባቢ የሚኖሩ ኢትዮጵያውያኖች የሚሰማቸው አደገኛ ነገር አለ። የጤና ህዝባችን ጤና አጣ፣ ጤና የጤና ችግር አለ። ይሄ በአሁኑ በዚህ አሁን በተናገርከው ዲስኮርስ አንደኛ ነገር ይሄ ሄት ምንድን ነው የሚባለው? ሄት ፖለቲክስ ነው ወይም እንትን ነው? በጥላቻ ላይ የተመሰረተ ሽብር መንዛትና መንግስትን አቅማቸው ብዙ አይደለም በእውነቱ እነዚህ አሁን አዲስ የገቡት ኃይሎችና ሁለት ያው እንግዲህ ተጻራሪ የሆነው ኃይሎች እነሱ አቅማቸው እጅግ ሆኖ ከፍተኛ ሆኖ አይደለም። ግን እንትኑ ቀላል ነገር አይደለም። ሽብር የሳይኮሎጂካል ሽብር እና አንዳንድ ፖኬትስ ኦፍ ደግሞ እንትኖችን ይታያሉ። ፍርሃት አልበኝነት በምዕራብ ወለጋ የሚታየው ነገር አሁን ከቁጥጥር ውጭ የሆኑ ነገሮች አሉ ይባላል። በኦሮሚያም ክልል ብዙ ቦታዎች ላይ አነሳ አካባቢዎች ላይ የታጠቁ ኃይሎች እየመሩ ነው የሚባል። ይሄ እንግዲህ ምንድን ነው? እስከ መቼ ነው ትዕግስታቸው ነው? እነዚህ ሰዎች እኮ ሰላም የማይሰጡ ከሆነ ከሀገር መባረር አለባቸው፣ ኮንቴን ማድረግ አለብን። አለዛማ ለከፍተኛ እልቂት እያዘጋጀ ነው። ምኑ ነው መጀመር? እየተቀነስን እኮ ነው። አሁን የማየው እኮ እነዚህ ሰዎች ቶለሬት ካረካቸው በእርግጥ እሳቸው ወደ ሰፊነት አለባቸው። በማነጋገር በዲያሎግ የሚያምኑ ናቸው፣ በማግባባት የተካኑ ናቸው፣ በፍቅርና በፈሪሃ እግዚአብሔር ማስተዳደራቸውን የሚቀጥሉ ናቸው ሊባል ይችላል። ግን የት ድረስ ነው የሚያደርሰን? ነው እኮ ጦር ይዞ የመጣ ኃይል ሲቪሊያንስ እያለቁ ነው ያሉት እና በዚህ ላይ እሳቸው ከፍተኛ እርምጃ መውሰድ አለባቸው።
በጣም ጥሩ ዶክተር። አሁንም ሰው አለኝ ከጣሊያን ከሮም መሰለኝ። ጤና ይስጥልኝ ጣሊያን ሮም ካልተሳሳትኩ። ሃሎ ሮም ማን ልበል? ጌታዬ።
አቤት።
ማን ልበል ከሮም ጣሊያን?
ገነነ እባላለሁ።
ጤና ይስጥልኝ አቶ ገነነው። እንግዲህ ውይይታችን ከጀመርን ቆየት ብሏል። ዶክተር ግርማ የጎተንበርግ ዩኒቨርሲቲ የኢጁኬሽን ስፔሻል ኢጁኬሽን ካልተሳሳትኩ ፕሮፌሰር ይገኛሉ ከኛ ጋር። ስለ ኢትዮጵያ ወቅታዊ ውይይቶች እያደረግን ነው። ምናልባት ተከታትላችሁት ከሆነ በፌስቡክ ወይንም በሌሎች እንትኖች ውይይቱን እንደገና አልደግመውም። እስቲ ስለ ኢትዮጵያ ተጨባጭ ሁኔታና ስለ ዶክተር አብይ አህመድ የፍራንክፈርት ጉዞ በተመለከተ ነው ሐሳቦትን ይወሩሩ ጌታዬ። ዶክተር አሉ አቶ ገነ ነው። አቶ ገነ ነው።
አቶ ታመነ
ኦኬ። ከየት ነው አቶ ታመነ?
ከጀርመን
ይቀጥሉ። አቶ ታመነ እንግዲህ አቶ ገነነው ድምጻቸውን ሰምቼ ተፍቷል። አቶ ታመነው ቀጥሉ።
ምን ጥያቄ በጠይቁት ነበር እስካሁን ስላልገባው?
እንግዲህ ውይይት ምናደርገው ስለ ኢትዮጵያ ወቅታዊ ሁኔታና ስለ ዶክተር አብይ አህመድ የፍራንክፈርት ጉዞ ነው። ብዙ ተወያይተናል። ያለውን ችግር ዶክተር አብይ የገጠማቸውን ችግሮች ምንድናቸው? ምን መደረግ አለበት? የዶክተር አብይ ጉዞስ በምን አይነት ሁኔታ ነው መቀበልና መርዳት ያለብን የሚረዳ ከሆነ ወዘተ። እርሶ እንግዲህ አመለካከት ይኖሮታል ብለን እናምናለን። የሚመስሉትን አስተያየቶን ይወሩሉ።
ጥሩ እንግዲህ በሁለት ከፍዬ አስተያየት ልስጥ። የመጀመሪያው ጠቅላይ ሚኒስትሩን በተመለከተ ወደ ጀርመን የሚያደርጉትን በስብሰባ ላይ ነው ሊካፈሉ የሚመጡት። በአውሮፓ ያለውንም ኢትዮጵያዊ ስደተኛ አግረ መንገዳቸውን መልእክት ለማስተላለፍ ነው የተያዘው። እንግዲህ ይሄ በውጭ ባለው ዜጋ የተያዘ አይደለም። በኤምባሲው አማካኝነት እና በጀርመን ቻንስለር በአንግሎ አንግላ ማርክል በተደረገላቸው ግብዣ መሰረት ነው። ለማንኛውም ጠቅላይ ሚኒስትራችን ወደዚህ ሲመጡ አስፈላጊውን ዝግጅት አድርገን በሰላም መጥተው በሰላም ተመልሰው እንዲሄዱ ማድረግ የእያንዳንዱ ኢትዮጵያዊ ግዴታ ነው ብዬ አምናለሁ። እኔ ቢሆን በአውሮፓ ያለውን ኢትዮጵያዊ ለማነጋገር ቀጥታ ቢመጡ ኖሮ የጥያቄና መልስ ፕሮግራም ኖሮት ተወያይተን፣ ምክንያቱም ዛሬ በሀገራችን ውስጥ ብዙ ያፈጠጡ ችግሮች አሉ። ብቻቸውን ከህዝብ እሳቸው እንደተናገሩ የኢትዮጵያ ህዝብ ከእሳቸው ጋር እስካልቆመ ድረስ ይህ የተጀመረው ለውጥ አስጊ ሁኔታ ላይ እንዳለና እሳቸውም ከላይ እሳት ከታች እሳት ላይ ተቀምጠው የሚቀጥሉበት ምክንያት እንደሌለ ነው ከመልእክታቸው እንደተረዳ ነው። ስለዚህ ዛሬ በአውሮፓ ለሚያደርጉት ጉብኝት እንግዲህ ኤምባሲው ነው ብዙውን ነገር የሚያውቀው። የተዘጋጀው ቦታ ወደ 125,000 ዩሮ ይፈጃል ነው የተባለው። እንግዲህ ኤምባሲው ይችላል፣ ከውጭ ካለው ኢትዮጵያዊ ይሰበሰባል። እንዴት እንደሆነ ምንም የተገለጸ ነገር የለም። በእኛ በአካባቢ እኔ በዚህ ውስጥ እየተሳተፉ ነው። በአካባቢያችን ያሉ ኢትዮጵያውያንን በዚህ ጉዳይ ላይ እንዲሳተፉ እያግባባን ነው፣ እየመዘገብን ነው፣ ሰው ወደ ዘንድ ሄድ እያደረግን ነው። ከዚሁ ጋር ተያይዞ
ቀጥልሽ። እሺ ቀጥል።
ሌላው ከዚሁ ጋር ተያይዞ በሀገራችን ያለው ሁኔታ ትንሽ ለመናገር ያህል በየትም አገር አንድ መንግስት ዲሞክራሲያዊ ራሱን አርጎ አያውቅም። ህዝብ ከሱ ጋር ይቆምና እየደገፈ ህዝብ ወደሚፈልገው መስመር እንዲሄድ እየተቸ እየደገፈ ያደርጋል። ስለዚህ ዛሬ እነ ዶክተር አብይና እነ ለማ መገርሳ የሚያደርጉትን የለውጥ እንቅስቃሴ ከነሱ ጋር ቆመው ወደምንፈልገው መስመር እንዲሄዱ ማድረግ የእያንዳንዱ ዜጋ ፋንታ። ነገር ግን በተለያየ እኛ አንድ ሆነን ባለመቆማችን ስልጣኑን መልሰው እንደገና ወደ እጃቸውና ያንን አስከፊ ስርዓት ለመመለስ የሚታገሉ ኃይሎች እንዳሉ እያየ ነው። ምናልባትም ሰው እንግዲህ የተለያየ አስተያየት ሊሰጥ ይችላል፣ ያ መብት ነው። ስህተቶችም ሲሰሩ መጠኑን የጠበቀ ደረጃውን የጠበቀ አስተያየት መቼም ወይም ትችት ብዙ ጊዜ አፍራሽ ሊሆን ይችላል፣ ገንቢ ሊሆን ይችላል።
መስጠት ደግሞ ቀላል ነው። አስተያየትና ትችት መስጠት ቀላል ነው። ቁጭ ብሎ ለተቀማጭ ሰማይ ቅርቡ ነው።
ትክክል። ስለዚህ እሳቱ ላይ የተቀመጡ ሰዎች አሉ። እኔ በዶክተር አብይ ቦታ ብሆን ምንድን ነው የማደርገው ብሎ እንዲያንዳንድ የሚተች ሰው ያን ግምት ውስጥ በማስገባት ነው አስተያየት መስጠት ያለበት። ሁልጊዜ ሰዎች ስልጣን ላይ ኃላፊነት ላይ ወጥተው ይቀመጣሉ። እነሱን ሳንደግፍ እነሱን ሳንቆጣጠር ከነሱ ሁሉን ነገር እንጠብቃለን። ዘበኞቹ እኛ ነን፣ የነሱ ኃይል ጉልበት እኛ ነን፣ የሀገሪቱ ህዝብ ማለት ነው፣ ዜጋ እያንዳንዱ። ስለዚህ ለዚህ ለለውጥ ብዙ ሰዎች ዛሬ መስዋዕትነት ከፍለዋል። አንዴ እኔ ነኝ እኔ የመጀመሪያው ነኝ እኔ ነኝ የሚያደረኩት የሚለው አይደለም ጠቀሜታው። ሰዎች ገንዘብ አገኛለሁ ብሎ አይደለም። አገራችን ዲሞክራሲያዊ መሆን አለባት፣ የሁሉ የሁላችንም እኩል አገር መሆን አለባት። ክለካን ለዛ የመጀመሪያውን ድርሻ ለመውሰድ አይደለም መስዋዕትነት የከፈልነው የታገልነው። አገራችን የሁሉም ዜጋ እኩል ሀብት እንድትሆን፣ ነጻነት የሁላችን፣ ፍትህ የሁላችን፣ የሀገሪቱም ሉዓላዊነት የሚከበረው በእኛው ስለሆነ ለዛ ነው አብረን ከጠቅላይ ሚኒስትሩ ጋር ወይም ከዚህ ከለውጥ ኃይሉ ጋር መቆም ያለብን። አንዳንድ ሰዎች ዶክተር አብይን ብቻ የሚደግፉ አሉ። አንዳንዱ ደግሞ እኔ የለውጥ ኃይሉን በጠቅላላ ነው የምደግፈው እንደ አንድ ኢትዮጵያዊ። ስለዚህ ያንን መቀጠል እንዳለብን ነው እንጂ መንግስት ለብቻው ራሱን ዲሞክራሲያዊ ያደርጋል ብሎ መጠበቅ የዋህነት ነው።
በጣም ጥሩ። አንድ ለመጨረሻ ጥያቄ እርስዎን ልጠይቆትና ወደ ዶክተር ግርማ መለሳለሁ። ቅድም አሁን ሲናገሩ ዶክተር አብይ ብቻቸውን ምንም ሊያደርጉ አይችሉም፣ ትክክል ነው። የኢትዮጵያ ህዝብ ከጎናቸው ካልቆመ፣ ትክክል ነው። የኢትዮጵያ ህዝብ ከጎናቸው ከጀመሩ ጀምሮ ቆሞ እንዳውም በሰፊው ድጋፉን አሳይቶ ካንተ በፊት እኔ ልሙትልህ ብሏቸው ነበር፣ ሆ ብሎ ተቀብሎ ነበር። በማከዱ የተወሰኑ ኃይሎች ገብተው ሁኔታዎችን ሲያዘበራርቁት ዶክተር አብይ ምን ማድረግ ነበረባቸው? የህዝብ ድጋፉ እንዳለ እንዲቆይና ያ ድጋፍ ወደፊትም እንዲከተላቸው ምን ማድረግ ነበረባቸው? ለምሳሌ አንዳንድ የተፈጸሙትን ወንጀሎች፣ የህግን የጣሱ የህግ የበላይነትን የሚጻረሩ ስራዎች ሲሰሩ ምን ማድረግ ነበረባቸው?
ወል እኔ አሁን ወጭ ነው ያለሁት፣ ተቀምጬ ወንበር ላይ ነው እምናገረው። እሳቸው ግን በየደቂቃው በየሰዓቱ በየቀኑ ከጠላታቸውና ከወዳቸው መሀል ላይ ነው ያሉት። አሁን ይሄን ማድረግ ነበረባቸው ብዬ የምለው ነገር በእርግጥ የኢትዮጵያ ህዝብ ከለውጡ ጋር ምክንያቱም የህወሓትን ስርዓት አይተናል። ምን አይነት አፋኝ፣ ምን አይነት ገዳይ፣ ምን አይነት አረመኔ በዜጎች ላይ የተፈጸመውን ነገር አይተናል። ያ ነገር እንዲፈጸም እንዲመለስ የማንፈልግ ከሆነና ራሱ ህወሓት የሚባለው ወደ ስልጣን እንዳይወጣ ተመልሶ ያን ዘር እንደገና መልሶ እንዳይነድ አንዳንድ መውሰድ ያለባቸው ነገሮች አሉ። አሁን በኦነግ ነው የሚደረገው ነገር አይመቸኝም። ምክንያቱም በሰላም እታገላለሁ ብሎ ገብቶ ጠመንጃ ፍታ ትፍታ ክርክር ውስጥ የሚገባ ነገር አይደለም። ይሄ ጠንከር ያለ እርምጃ መወሰድ አለበት። ከዛ በተረፈ እሳቸውም ተናግረውታል። ዛሬ በፖሊሱም በመከላከያውም በደህንነቱም ያሉ ለ27 ዓመት ሙሉ እንደፈለገ ሲገድል፣ ጉቦ ሲበላ፣ ሲያስር የነበረ ባለስልጣን በታች በየክፍለ ሀገሩ በሙሉ ያለ ይሄን በሙሉ አስወግደን ሌላ ማምጣት አንችልም። እውነትም ስለዚህ በሂደት እየተቆጣጠረ ህዝቡ ለምሳሌ አገር ውስጥ ገቢ በለው ኢሚግሬሽን በለው ሌላ ሌላ ቦታ ጉቦ የሚሰጥበት ቦታ አልሰጥም ይሄ ስራ ነው መንግስት ይከፍልሃልና ስራ ነው ስራ ብሎ ማለት አለበት። እኔ ጉቦ እየሰጠው የግል ጥቅሜን ለማካበር ስል አብይ ላይ ጣቴን የምቀጥርበት ምክንያት የለም። መስዋዕትነት ከዚህም መከፈል አለበት እና ኮራፕትድ የሆነ ስርዓት ነበረ፣ ገዳይ የሆነ ስርዓት ነበረ። ዛሬ ሰዎች በነጻ እየተናገሩ ነው። ፍትህም ቢሆን እንዲስተካከል ለማድረግ እያንዳንዳችን እጅ ለእጅ ተያይዘን ከእሳቸው ጋር ይህ ዳኛ ልክ አይደለም። በጋዜጣ መጮህ ይቻላል፣ በሬዲዮ መናገር ይቻላል፣ በሌላም መንግስትም ይሰማል ይህንን ነገር እና እርምጃ መውሰድ ይችላል።
በጣም አመሰግናለሁ። ዶክተር ግርማ ከኔ ጋር ነህ? ዶክተር ግርማ
ሄሎ፣
ዶክተር ግርማ ከኔ ጋር ነህ?
አሁን ደኛ አንድ ሁለት ነው ሶስት ደቂቃ ምልጦኛል።
አየው እኮ። እስቲ ቆይ ከመቀጠላችን በፊት ዶክተር ግርማ መስመር ላይ ያሉትን ሰዎች ማወቅም አቅቶኛል። ሮም ገብቶ ነበር። ሮም ከኔ ጋር ነህ? አቶ ገነነው ሮም ወጥቷል ማለት ነው። ሶስት ሰው አያለው። ይቅርታ አድማጮቻችን፣ እንግዲህ በጣም ይቅርታ። ውይይታችን ለመቀጠል ያህል እስቲ ዶክተር ግርማ ሰዓታችንም እየሄደች ስለሆነ ምንድነው በተጨባጭ ዳያስፖራው የአውሮፓው ዳያስፖራ ማድረግ ያለበት? አሁን የተናገሩት አድማጭ ሲናገሩ እኔ ቁጭ ብዬ ነው ማወራ ወንበር ላይ ቁጭ ብዬ፣ ዶክተር አብይ ግን ስቃዩ ላይ ናቸው ብለዋል። ትክክል ነው፣ ሀቅ ነው። ግን ያ ቁጭ ብሎ የሚያወራውም ያንን ጊዜ ሰጥቶ የሚጨቃጨቀው የሚከራከረው ስለሚያሳስበው ነው። መጥፎም ይሁን ጥሩ ሐሳብ ይጠቅማል ብሎ የሚናገረው እኔ እንደው መጥፎም ቢሆን ሐሳብ የሚያቀርበውን ወዳለው ስለ አገሩ ቁጭ ብሎ የሚከራከረው ነው። ይሄ የፈለገው ይሁን ብሎ ከሚተው ዝም እኔ አያገባኝም ከሚለው፣ ስለዚህ ቁጭ ብሎም ቢናገር ቆሞም ቢለፈልፍ የሀገሩ ጉዳይ ስለሆነ ጠቃሚ ነው ባይ ነኝ። ያንን እንዴት እናስተናግደው ነው የምለው እንጂ አይ አንተ ተቃዋሚ ስለሆንክ ማይጥም ነገር ስለምትናገር ያንተ ዋጋ የለውም ማለቱ ብዙም ለእኔ አይዋጥልኝም። የእሳቸውን ማነጋገር ቅድም የተናገሩትም እንደዛ አይመስለኝም። ግን ምንድነው ማድረግ ያለበት በውጭ የሚኖረው ቁጭ ብሎ ሞኖቆሞ ተኝቶም whatever የሚያሳቡን የሚሰጠው ምን ማድረግ ያለበት ያንን ሐሳብ የሳቸው የትግል ጓዶችና ሳቸው ራሳቸው ማስተናገድ በተቻለ መጠን መጥፎውን እየጣሉ ጥሩን መቀበል በዚህ ላይ ደግሞ አሁን እኮ ወንጀል ከመያሰሩትና ተጠያቂነት ሊኖራቸው ይገባል ከምንላቸው ዋና ዋናዎቹ አንዳንዶቹ እሳቸው ራሳቸው የሾሙዋቸው ሰዎች ናቸው ኦፍኮርስ ሰው ይቀየራል ሰው አድብቶ ተቀምጦ ያንን ወንጀል የሚፈልገውን ወንጀል መስራት ይችላል ይሄ ነገር ከሰው ሊያራርቃቸው ስለሆነ ሐሳብ ይይዘናል ሀገራችንን ስለምንወድና እኚህ ሰውዬ ለውጥ ሊያመጡልን የተላኩናቸው ብለን ስለምንል እስቲ ዶክተር ሰብሰብ አርግና ይሄንን ተመልከተው
እሺ እንግዲህ ምንድነው በትክክል እንዳስቀመጠው በጣም ድንቅ የሆኑ ውጤቶችን አመጣዋል በዚህ ዲስቶር ውስጥ ይሄ ምንም እዛ ውስጥ አልግባም እስከ 20 ቁጥር ይችላል የወሰኗቸው ውሳኔዎች የደረስንበት ደረጃ እጅግ የሚደንቅ ነው ጥሩ ሄዷል ኢኳሊም ደግሞ የዛኑ ያህል ደረካ ነው ያህል ኮንፊውዝድ ግራ የተጋባንበት ነገር አለ እና ይሄ ነገር ነው ይሄንን በትክክል ሳቸው ማወቅ አለባቸው አሁን እንደተባለው ብዙ ጊዜ አዲስ ሰዎች አይደሉም የሚመጡ ስልጣን ላይ እና ተቋሙ ያለመለወጥ ብቻ ሳይሆን ግለሰቦችም ከቦታ ቦታ ነው የሚፋቀቁት እና ምን ያህል የለውጥ አጋዦች ናቸው ለለውጡ ሂደት ታስተዋጽኦ አላቸው የሚል አሁንም ጥያቄ አለ ስለዚህ ዋናው መቀጠል ያለብን እንደ ጥያቄ እንደገባኝ የዲያስፖራው ሮል መሆን ያለበት ምን አሁን አንተ ያቀርብ አይነት ፕሮግራሞች አፕሬዝ የማድረግ ነገር ምንድነው እየተደረገ ያለው ይሄ በሶሉሽን ኮንስኩሌንስ አናሊሲስ ነው የሚሉት እሱን አላ አይደለ እያንዳንዱ ውሳኔያቸው ያስከተለው በህዝብ ላይ በአመራር ላይ በአስተዳደር ላይ እነዚህ ነገሮችን ወደ ላይ ከፍ ያደረጉ አሁን እነዚህ የተለያዩ ሰዎችን አቅርቦ ከዛ በኋላ ጫምቆ ያንን ነገር አሁን ቀለል ይላል ነበር እንግዲህ ወደሳቸው ለመدرس በተለያዩ እንትኖች ተቋማቶች ወይ ሳፖርት ግሩፕስ እና ያ ሳፖርት ግሩፕ የአውሮፓም አለ እንትንም አሜሪካም አለ ያ ጭምቅ ያደረገ በአስተኳይ ከአሁን ለሚኒስትር ለሳቸውም ጥያቄ መቅረብ ያለበት ምንድነው እዚህ የአውሮፓው ኃይል ስጋቱንና ጥናቱን አጠናክሮ አጠራርጎ የሚልክበት ሳቸውን በቀጣን ያገኝበት በዚህ በተሰለ የሰሩትን ስራ እናደንቃለን በዚህ አካባቢ ላይ ግራ ገብቶናል ትንሽ እንትን እንፈልጋለን እውቀት እንፈልጋለን ምን ወዴት እየሄደ ነው አቅጣጫው ከእርሶ ጋር ግን ምን ያለ ነው የሚል ነው ሌላ ደግሞ አንዱ ብዙ ጊዜ የሚያሳስበኝ ነገር ምንድን ነው እንትን ባይሉ ጥሩ ነው ዝም ባይሉ አሁን ለምሳሌ ኢትዮጵያ ውስጥ አንዳንድ ነገሮች ሲፈጸሙ እሳቸው ሲጠፉ ምክንያቱም አንዱ ችግሩ ምንድን ነው የኢትዮጵያ የባህላችንም አኗኗራችንም የኖርንበት የፖለቲካ ሂስትሪ ነው እና ከተቋማት ጥንካሬ ከኢንፍራስትራክቸሩ ጥንካሬ ይልቅ ግለሰብ ስልጣን ላይ ያለው ላይ ማንጋጠጥ ነገር አለ እና ምንም እሳቸው ላይ ነው እንግዲህ ኢንቨስት ያደረግነው ሁሉን ነገር ሁሉ በአንድ ሰው ህይወት ላይ ነው እና ያንን ግምት ውስጥ ከተው አንዳንዴ እንደዚህ አይነት ውዝግብ ሲፈጠር ብዥታ ሲፈጠር ወጥተው ንግግር ቢያደርጉ ለኢትዮጵያ ህዝብ ማለት ነው እንደዚህ ዝም ብሎ ብሪፍ ለጋዜጠኛ ብቻ ሳይሆን ይሄ ለንተን ለኢትዮጵያ ህዝብ ወይስ ማን የሚል ፓርላማን ብቻ ሳይሆን ለኢትዮጵያ ህዝብ አድሬስ መደረግ አለበት እኮ በቲቪ በዚህ 15 ቀን ውስጥ ያከናወንኳቸው ነገሮች እንደናቸው በዚህ 15 ቀን ውስጥ ያልተከናወኑ ነገሮች እንደናቸው በዚህ 15 ቀን ውስጥ ስጋት ውስጥ የከተቱ ነገሮች እንደናቸው ሲል ኢትዮጵያና የኢትዮጵያ ህዝብና ጠቅላይ ሚኒስትሩ ሊያቀራረበው ይችላል እሳቸው ግን በጣም ሴንሲቲቭ በሆነ ቦታ ላይ እንትን ካሉ በአጋጣሚ ካልተገኙ ወይም አሳባቸውን ካልሰጡ እነዚህ ታች ያሉት አውሬዎቹ ናቸው ሲተረማመሱ ምናየው እሱ ላይ ከፍተኛ ጥንቃቄ መደረግ ያለበት ነው የሚለው እሳቸው ከህዝባችን ጋር ግንኙነታቸውን ያጠናቁ ሌላ ደግሞ በሶሻል ሚዲያ ላይ ጥላቸው ቢቀንስ ጥሩ ነው ሶሻል ሚዲያ አሁንም ቢሆን እኔ አስፈላጊ ነገር ነው ግን ምንድነው ያ ሶሻል ሚዲያውን ታማኝነት እንዲኖረው የተለያዩ እንትኖች እንዲኖሩ ይቀባሉ ግሩፖች ታማኝ የሆነ ያስመሰክሩ ትረስትወርዚነታቸውን ታማኝነታቸውን ያስመዘገቡ እንትኖች ኢቭን ፌስቡክም ቢሆን ግሩፕ አለኩ ጥሩ ጥሩ ኢንፎርሜሽን የሚገኝበት እና ህዝቡ ምንድነው መማር ያለበት ሁሉንም ኢንፎርሜሽን ማንበብ ብቻ ሳይሆን የታማኝ ሆኖ እነማን ናቸው ከዚህ በፊት ምስክርነት የሰጡ ማለት ያሳዩ ለምሳሌ ይሄ የመጀመሪያውን ኢንፎርሜሽን እኔ በፌስቡክ ላይ ያየሁት ወታደሮች ወደ 200 በላይ የሆኑ ኮማንዶ ቤተ መንግስት ገቡ የሚባለውን ነገርና ያን ውሸት ነው ብሎ እንደገና ያን ይሆኑ ወጣና ምንድነው ታማኝ ሆኗል እዛ ላይ እንትን ማድረግ ኢንቨስት ማድረግ ምክንያቱም አስፈልጊ ነው ሶሻል ሚዲያው መጠቀጥ አይቻለም እና ለና በነጽገው ለና ጎረብቶ የሚገባው ግን ፍራክ ያስፈልጋል ካልቸር ያስፈልጋል ስነ ምግባር ያስፈልጋል ኤቲክስ ያስፈልጋል ያንን አጠቃቀም ይሄ ህዝቡ ራሱ እንደገና መማር ያለበት ነው ህዝባችንን ማስተማር ያለበት የትኛውን ማመን እንዳለበት የትኛውን መወሰን እንዳለበትና አሁን ለምሳሌ እዚህ ለተንዶ ሰዓቱን እንዳይፈጅ እንጂ አሁን በቅርብ ጊዜ ተቃዋሚ ኃይሎች ገብተው በአጼ ምኒልክ ሐውልት ጋራ የነበሩ ውይይቶች ሰደኒ ብዙ ጊዜ አልታየው እንደገና የምኒልክን አስተዋጽኦ እንዲመለከት ጥያቄ ውስጥ የማስገባት የፖለቲካ ተቋማት ግለሰቦች መናገራቸው እጅግ ያሳዘነኝ ያስፈልግ ነበር ወይ በዚህ ሰዓት ላይ እና እነዚህ ፖለቲካ ሰራተኞች ወይ የፖለቲካ ድርጅቶች ሌሎች ስራዎች ላይ ሊሰሩ ሲችሉ ሌላ ህዝቡን የማንቃቱን የማስተማሩን መጀመሪያ ህዝብ ምንድነው አንታጎናይዝ የማድረጉ ሁኔታ ላይ ነውና ይሄ በጣም እንዲታረም የሚገባ ነገር ነው። እንዲሁም ኔክሮፊሊያ ላቸዋለሁ በሞቱ ሰዎች ላይ ይቅርታ አድርግልኝና የሳይካትሪክ ቃል ነው
አይ ካለው ኔክሮፊሊያ የሞቱ የሬሳ
በሞተ ሰው ሬሳ ላይ አይም ላይ ሌላ አይነት አፍባሉ ነገር መስራት ነውና እነዚህ በሙሉ እሳቸውን ጣጥሚልክን ማንሳት ማለት አዚህ ስንት ላይ ሙራን አካባቢ ልታነሳው ትችላለህ በዩኒቨርሲቲ አካባቢ ሊውቱ ያይበት እንትን እሳቸውን ኮንትሪቢዩሽን ማጣፎ የተባለው ነገር እና ይሄ ግን ዝም ብሎ በየመንደሩ ያተነፋ ከኔክሮፊሊያ ወደ በሽታ ያለባቸው ሰዎች ናቸው እንደዚህ እንዲጠቀሙ ትላለህ።
በጣም አመሰግናለሁ። እስከ መጨረሻው ፕሮግራም እንደምትቆይ ተስፋ አደርጋለሁ። እስቲ ስቱዲዮ ማን ነው መስመር ላይ ማን ነው ያለኝ? ግራ ገብቶኛል። ማን ነው ያለኝ? አቶ አስማማው
ታመናለሁ?
አታመናለህ? አቶ አስማማው አለ?
አለሁ። አይ ቲንክ ከኖርዌይ የሻርግ በቀለ የምትባል ስልክ ሰጥቼ ነበር
አላነሳታላለች በስተቀር ነው ያለው እንግዲህ አሁን አስደቂቃ ነው የቀረኝ ፕሮግራሙ ሊያልቅና ይቺን አስደቂቃ መጠቀም አለብኝ አጠር አድርጋችሁ የዛሬውን ውይይት ምን ድን ላይ ነው የደረስነው ምንድነው መደረግ ያለበት የዶክተር አብይን ጉዞ በተመለከተ ዛተ ሂዶ መከድ እንዳለበት ሁላችሁም ተስማማላችሁ የኢትዮጵያ ድምጽ ሬዲዮም ያምናል እንዴት አድርገን ነው አድሬስ የምናደርገው? እንዴት አድርገን ነው ጥቅም እንዲያገኝ የምናደርገው? አጠር አድርጋችሁ።
እኔ ልቀጥል እዚሁ ላይ ያስኩት መሐመድ አመሰግናለሁ። በዚህ ላይ ምንም ብዥታ የለም። ዶክተር ጠቅላይ ሚኒስትር ዶክተር አብይ እንዲመጣ እኛ እንፈልጋለን፣ መገኘትም አለብን። ነገር ግን ቅድም ያነሳሁት ነው ይሄ ለምሳሌ አሁን ከዚህ ከዩኤስኤው እንኳን ደህና መጣ አቀባበልና በዚህ በስድስት ወር ውስጥ የተደረጉ ነገሮች አሉ። ብዙዎችን ፕሮፌሰር ግን ማንስቷቸዋል። ለምሳሌ ሪዛይን አድርጋለሁ የሚለው በፍጹም ይሄ ከአሁን በኋላ መደገም የለበትም። ይሄ ሳይኮሎጂካል ጥቃት የደረሰባቸው አይነት የስነ ልቦና እንትን ነው። በደጋፊያቸውን በደንብ መጠበቅ አለባቸው። ድጋፍ አላቸው 100% በላይ በሚባል ደረጃ ዓለም አቀፍም ሀገር አቀፍም። ይሄንን ደግሞ በፍጹም ለእንትን ሊያሳዝኑት አይገባም ነው የምለው። ለዚህም ነው እዚህ በሚመጡበት ጊዜ ተዘምረናል ስንል መጠበል ብቻ ሳይሆን እምንሰጠውም አለን በአቅማችን። ለሀገራችን ሳይንቲስት መሆን አያስፈልግም በሀገራችን ጉዳይ ላይ። ስለዚህ መምከር ነው መመካከር አለብን ቁጭ ብለን አንድ ላይ በሚል አኳያ ነው ይሄንን ትንሽ በስቴዲዮም ብቻ ንግግር ተደርጎ በቂ እንትን ውይይት በማይደረግበት መሄድ የለብንም ብለን እንትን ያልነው። አሁንም ሄደን ለሚቀጥሉት ቃል ማስገባት አለብን። ከዚህ በኋላ እንደገና ተመልሰው እዚህ በአውሮፓ ያለውን ስደተኛ ጋር መምከር አለብን። ትግሉን እንደግፋለን። ስንደግፍ አቅጣጫ ሊሰጡን ይገባል። ግራውንድ ላይ ስላሉ ሌሎችም ድርጅቶች አሉ። ለውጥ አካል ነን። እሳቸው ብቻ አይደለም እንደተባለው።
በጣም ጥሩ።
እና በዚህ ጉዳይ ላይ መምከር አለብን። እና አሁንም የምነግረው ለሚሄዱ ሰዎች የኢትዮጵያን ባንዲራ አረንጓዴ፣ ቢጫ፣ ቀይ ያገባናል እና በዚያ ተገንተን እሳቸው ማበረታታት አለብን ነው ብለው ባንዲራዎች መኖር አለባቸው። የለውጡ ባንዲራ የኢትዮጵያ አረንጓዴ ቢጫ ቀይ ነው። ወደ ሪስቶር ማድረግ አለብን የኢትዮጵያን ታሪክ ብለዋል እሳቸውም። ያንን በመደገፍ የሚሄድ ነው ብለው አመሰግናለሁ።
በጣም አመሰግናለሁ። ሌላው እንግዳይ ከጀርመን እንዲሁ እርሶም 3 ደቂቃ።
ኦኬ አመሰግናለሁ። አጠራጠለ ከአሁን ከተናገረው ወንድሜ በፊት ዶክተር የተናገሩት ብዙ ነገር ይነካካል። ለምሳሌ በሀገራችን በአሁኑ ጊዜ በቅድሚያ ሰጥተን ልንነጋገርበት የሚገባ ምን ጉዳይ ምንድን ነው? የሚለው ቅድሚያ መሰጠት አለበት። አሁን ስለ ሰንደቅ ዓላማ ውይይት ያስፈልጋል በዚህ ሰዓት። አሁን ስለ አጤ ፍልምብዬ ምኒልክ ሐውልት በዚህ ጊዜ ይፍረስ አይፍረስ ወይም እንዲህ ነው ብሎ ማንሳት ተገቢ ነው ወይ? የሚነገርበት ጉዳይ ነው ወይ? አሁን ቅድሚያ የምንሰጠው ይሄ ነው ወይ? ችግራችን የሐውልቱ ጉዳይ ነው ወይ? ችግራችን የባንዲራ ጉዳይ ነው ወይ? ባንዲራ ያንድን ሀገር ሉዓላዊነት እንጂ የሚያሳየው በሀገር ውስጥ የፍትህን መኖር አለመኖር አይደለም የሚያሳየው። ለብዙዎች ችግሩ ይሄ ነው። አሜሪካን ሀገር 52 ኮከብ ያለበት ተሰቅሎ ሲውለበለብ ይኖራል። አሜሪካን ሀገር ውስጥ ስንት ሬድ ኢንዲያንስ ናቸው ያለቁት? ስንት ጥቁር ነው እስከዛሬ እኩልነቱን አጥቶ ተዋርዶ የሚኖረው? ፍትህን ያሳያል አንድ ሰንደቅ ዓላማ እሱን ልቶ። ሌላው በሀገራችን ጉዳይ ላይ ኢትዮጵያ ምን አይነት ስርዓት ትከተል የሚለው ራሱ የጎሳ ፌዴራሊዝም ነው ጠቅላይ ሚኒስትሩ ፌዴራሊዝም ነው ያሉት ወይስ የጂኦግራፊ አቀማመጥ ለህዝቦች ያኗኗር የአሰራር የእድገት በሚያፋጥን መልኩ ነው? እንደዚህ አይነት ነገር ነው ይሉት ሰው መማከር ያለበት። ሌላው የጠቅላይ ሚኒስትሩ ትልቁ ችግር ዛሬ ተቃዋሚ ፓርቲዎች እነዚህ ኢህአዴግ ከሚባለው ውጭ ያሉት አንስተው ኃላፊነት ሊሰጧቸው አይችሉም። ይህም ችግር አለ። ይህንንም ግምት ውስጥ ሊያስገቡ ይገባል። በተለይ በሶሻል ሚዲያ የሚተቹ ሰዎች፣ የግል ሚዲያ አለን የሚሉ ሰዎች ይህንንም ግምቱ ሊያስገቡ ይገባል። እሳቸው እያሽከረከሩ ያሉት ቅድም እንደተናገራችሁት እናንተ እዛ ውስጥ ያሉትን ሰዎች ብቁር ሲበሉ ወንጀል ሲሰሩ ህዝብን ሲያፈናቀሉ የነበሩ ሰዎችን ነው ከቦታ ቦታ አምባሳደር እያደረጉ የሚሾሙት። ሰው ስላጡ ነው፣ ህጉም ስለሚከለክላቸው ነው። ምናልባትም የአቅም ጉዳይ ተናግረዋል። እንግዲህ ከድርጅቶች ጋር ስንት ንትር ስንት ኔጎሽሽን አድርግል ይሄን ሁሉ እንደ ፕሬዚዳንታዊ እንትን ስርዓት ባለበት አገር ውስጥ አንስተህ የምትሾመው ነገር አይደለም ብለዋል። ችግሩን ሲነግሩን የመቀበልና የመረዳት የኛም ጉዳይ ነው። ኦኬ፣ በምን መልኩ ነው? ስለዚህ የፓርቲዎች ተወዳድረው እንደ ድምፅ ቦታ እስከሚይዙ ድረስ ይህን የትግሉን አካል ትግሉን እየመራ ያለውን አካል ማጠናከር መደገፍ የግድ ነው። ቁጭ ብዬ አይደለም እኔ ቦምብ የሆነ ቃላት እያወረዱ የሰውን አእምሮ የሚበጥስ ምንድን ነገር ሞራል የሚነከር ነገር መናገር ያለብን። ይህን ካሉ በኋላ ወደ ጀርመን
አጠር አድርገው ሰዓት እየሄደብኝ ነው።
እሺ፣ አጠር ነው የምናገረው።
በጣም
በእርግጥ በውጭ ያለውን ስደተኛ ለማነጋገር ብለው ፕሮግራም ተይዞ የመጣ ባለመሆኑ እኔ ቅሬታ አለኝ። ይሁን ግን እንደዛ ከሆነ ንግግር አድርጎ ለብሔር ከሆነ 125,000 የሚያወጣ አዳራሽ መከራየት አልነበረባቸው። መልእክቱን በተለያየ በዩቱብ ወይም በቴሌቪዥን እንሰማው ነበር። ግን ይሁን መጥቼ ባድን ከምመለስ ብለው ስላሉ አቅማችን የሚችለውን ሁላችንም ለማድረግ በተለይ ለደህንነታቸው የሚያስፈልግ ነገር እና የሀገራችንን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ያም በግድ የተጫነብንን የህወሓትን በትዕዛዝ የተጫነንትን ምልክት ያለበትን አርማ ነው ይጃሎታ እድሜ ልክ ሄድም። ሌላው ለመጨረሻ ያህል በአንድ እንደ አንድ ኢትዮጵያዊ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ታሪካችን ነው፣ ማንነታችን ነው። የነ ሌተናል ኮሎኔል አብዲስ አዛ፣ የነ አበበ ቢቂላ፣ የሌላውም የአድዋ ታሪክ እዚህ ሰንደቅ ዓላማ ያለው። ስለዚህ ሰንደቅ ዓላማ በጥያቄ እንዲቀርብ እኔ ፍላጎት የለኝም። የሞትኩትም ለዛ ነው።
ጌታዬ እጅግ በጣም አመሰግናለን። እንግዲህ አመሰግናለሁ። እንግዲህ የኢትዮጵያ ድምጽ ሬዲዮም እዛ መጥቶ ሁኔታዎችን እንደሚከታተል እምነት አለኝ። እጅግ በጣም አመሰግናለሁ። ለማንኛውም
እኔም አመሰግናለሁ ጌታዬ።
ዶክተር ግርማ ከመሰነባበታችን በፊት ጥቂት ደቂቃ አለችኝ። ውይይታችንን እንደምንቀጥል ባለሙሉ ተስፋ ነኝ። ስብሰባው በኦክቶበር 31 ነው የሚካሄደው። ከዛ በፊት እንዲህ አይነቶቹን ውይይት ከሌሎቹም ጋር ማድረግ እንችላለን። ቅድም ራስህ ያልከው ነው መቀጠል አለበት ብለሃል። እኔ ደግሞ ያንተ ተመችቶኛል ከአንተ ጋር ማድረገው ውይይት።
አዎ ጥሩ ነው አለን። እኛ ምን ግዜም የኢትዮጵያ ጉዳይ አይደለ ያንገበግበናል።
በጣም ጥሩ።
ሁለት ሰዓት በሳምንት
በጣም ጥሩ
ስጥ ነገር ሌሊት ህይወታችንን ለመስጠት ተጋጀን። ሀገራችን የምትሻሻል ከሆነ ግን ሁለት ነገሮች ከአስር ሰኮንድ ነው ሌላ ጊዜ ምን ነው
አሳጥርልኝ። አሁን ደግሞ የስዊድኑን እንትን ላስገባ ነው። 3 ደቂቃ ነው ያለችኝ።
አዎ አንዳንዱ ኦን ፖለቲካዎች ኦብዘርቭ ያደረኩት ነገር ምን ነው አንዳንድ ፖለቲሽያኖች የህዝባቸው መሰቃየት መንገላታትና ኢምፓወር የማድረግ ይልቅ ከቅን በቀል ጋር የሚያገናኙት ነገር አለበት እና ይሄን ነገር ሌላ ጊዜ በትወያይበት ጥሩ ነው።
በጣም ደስ ይለኛል።
ይሄ አይነት ነገር አዎ
በጣም ደስ ጥሩ ሐሳብ ጥሩ ሐሳብ እንቀጥልበታለን።
ሌላው ደግሞ እነሱን ለማናገር ይሄ ፍራንክፈርት እንትን በቻንስለሩ አማካኝነት ነው የተጋበዙትና ጀርመን የሚባል ሀገርና በኦሮሞ እንቅስቃሴዎች ላይ ያላት አስተያየት ረጅም ታሪክ ያለው አለ። እነዚህ ተገንጣዮች ወይም ደግሞ ነጻነት እንቅስቃሴዎች ጀርመን ተናረብች በአካባቢ ነው እሷናት ብዙ ታሪክ አለ።
ከኦሮሞ
እንቅስቃሴ የሚያየው እንደሆነ ይህንንም ነገር ምናልባት ማንም ሰው ያየው አይመስለኝም እንጂ የእሳቸው ጥናት ላይ የተመረኮዙ ውይይቶች ሁልጊዜ ጥሩ ናቸው። አናላይዝ መደረግ አለበት እያንዳንዱ እርምጃ። ከዛ ደግሞ ዝም ብሎ አናላይዝ መፈተል ብቻ ሳይሆን ማለት እንትኑም ያስፈልጋል። መፍትሄ ምን እናድርግ ነው ምን ይደረግ ማውራት ቀላል ነገር ነው፣ ግን ምን ይደረግ የሚለውም ላይ ከፍተኛ ትኩረት ልንሰጠው የሚገባ ነው። ሁለቱም አድማጮቻችን ማለት ሀሳባቸውን የገለጹት ድንቅ የሆኑ ሀሳብ ነው ያቀረቡት። በዚሁ እንቀጥላለን።
በጣም አመሰግናለሁ ዶክተር ግርማ። እንግዲህ በሚቀጥለው ሳምንት ዛሬ ያነሳቸውን ሀሳቦች ከሌሎች ኢትዮጵያውያኖች ጋራ ውይይት ለማድረግ እንሞክራለን። እጅግ በጣም አመሰግናለሁ። ጤና ይስጥልኝ ጌታዬ።
አመሰግናለሁ።
አድማጮቻችን እንግዲህ የዛሬው ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። ከዛ በፊት ግን ሁለት ማስታወቂያዎች አሉን። የመጀመሪያው በአቶ ክበበው የተጻፈ መጽሐፍ በኢትዮጵያ ኮሚኒቲ ይገኛል። መጽሐፉ በሚቀጥለው ሳምንት አርስቱንም ሁሉ ነገር እንገልጽላችኋለን። ስለ ዶክተር አብይ አህመድ ይመስለኛል እንግዲህ እንደተነገረኝ ባጭሩ በመቶ ክራውን ተሽጦ ዋጋውን ለመመለስ ብቻ ነው ኢትዮጵያ ሴንተር ኢትዮጵያ ኮሚኒቲ ይቀመጣል። 80 ክራውኑን ለጸሐፊው የሚገባ ሲሆን 20 ክራውኑ ለኮሚኒቲው እርዳታ እንዲሆን ትርፍ የሚገኝበት አይደለም ተብሏልና ይሄንን አንብባችሁ ስለ ዶክተር አብይ አድናቂ ጽሑፍ ነው ነው የገባኝ። መጽሐፉ በሚቀጥለው ሳምንት በመጽሐፉን ተመልክተን አጠር ያለ ገለጻ እናደርግላችኋለን። ለማንኛውም መጽሐፉ በኢትዮጵያ ኮሚኒቲ እንደሚገኝና በመቶ ክራው እንደሚሸጥ ከዛ ውስጥ 80ው ለመጽሐፉ ለታተመበት 20 ክራውኑ ለኢትዮጵያ ኮሚኒቲ እርዳታ እንዲሆን ተብሏል። ሌላው እንግዲህ ይሄው ፕሮግራማችን ሊጠናቀቅ ነው። በፍራንክፈርት ወደ ፍራንክፈርት የምትጋዙ በኢትዮጵያ ኮሚኒቲ እየደወላችሁም እየሄዳችሁ መመዝገብ ትችላላችሁ። ማክሰኞ ለታ ስንት ሰው እንደሚሄድ በእኛ በኩል በኢትዮጵያ ኮሚኒቲና በኢትዮጵያ ሬዲዮ በኩል ያለውን ቁጥሩን ይዘን እንቀርባለን። የኢትዮጵያ ኦርቶዶክስም የኢትዮጵያ ሙስሊሞች የኑጃሽም የኦሮሞ የተለያዩ ድርጅቶችም በየፊናቸው የራሳቸውን ይዘው ይመጣሉ። የአፋሩም የትግራዩም የግዳሴውም ወዘተ እነዚህ ሁሉ በየኮሚኒቲያቸው ስንት ሰው እንደሚሄድ ቁጥሩን ይዘው ይመጣሉ። ቁጥሩን ብቻ ነው እኛም እናስረክበው፣ የሰው ስም አይደለም። ከዛ በኋላ ዝግጅቱን በጋራ እንዲዘጋጅ ለማድረግ ይሞከራል። እንግዲህ መልካም ቆይታ እስከሚቀጥለው ሳምንት እያልናችሁ እዚህ ስቱዲዮ ውስጥ ዛሬ ያገለግልናችሁ እኔ አህመድ ግሩም ሙሉጌታና ዘውዱ ነን። መልካም ሳምንት። እስከ ሳምንት
haye ke malako manchako endal to je pe fitan na takata takata
Let's get started.